ይህ በስቱቆም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቆም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችንን፣ በዛሬው የኢትዮጵያ ድምጽ ፕሮግራማችን የተለያዩ አርስቶችን እንዳግስሳለን። በቅድሚያም እስክንድር የሆነ አጥር ያለ ጽሑፍ ያቀርብላችኋል። በመከተልም በዛሬው ፕሮግራማችን ከጋዜጦች አምድ ስዊድኖች ለምን አርቲ ቡርቲ ወሬ ይጠላሉ በሚል ርዕስ በቢቢሲ በአማርኛ ጽሑፍ ያቀረበውን የቢቢሲ ጉዞ አምድ ጸሐፊ ዮሐን ኒልሰን የጻፈውን እናሰማችኋለን። ይሄንንም እናቀርብላችሁ። እናንተስ እዚህ ሀገር የምትኖሩ ኢትዮጵያን ይሄን ነገር እውነት ነው ትላላችሁ? ይሄን እንድታዘቡ በማለት ነው። በመቀጠልም በዛሬው ፕሮግራማችን የባራክ በረከትን የእሁድ ጭውውት እናሰማችኋለን። ዜና እንደተለመደው 5 ሰዓት ላይ ይቀርብላችሁና በመቀጠልም በዛሬው የውይይት ፕሮግራማችን ላይ የዓለም አቀፍ የአማራ ማህበራት በሶሻል ሚዲያ ሊያካሂዱ ያሰቡትን ዘመቻ በተመለከተ ከዶክተር ሸጋው መንግስቴ ጋር በስልክ ውይይት እናደርጋለን። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ጥያቄዎች፣ አስተያየቶች፣ መልእክቶች ካላችሁ እንደተለመደው በስልክ ቁጥራችን 0819100 በመደወል አስተያየታችሁን፣ ጥያቄያችሁን ወይም መልእክታችሁን ማስተላለፍ ትችላላችሁ። መልካም ቆይታ። እስክንድር ከአንዲት ሙዚቃ በኋላ የምታቀርበው ፕሮግራም አለች። ምንድነች ፕሮግራሙ?
በወቅቱ ላይ እውን ኢህአደግና ብልጽግና
ኦኬ
በተግባር ወይም በአፈጻጸም ልዩነት አላቸው ነው የሚል አንድ አራት ነጥቦች
ለውይይት። ኦኬ ኦኬ። ለአድማጭ እንዲዋይበት
በጥቅሉ ምርጫ ጊዜ ስለሆነ
በጣም ጥሩ።
ለምርጫ ሐሳቦች
ጥያቄዎች ናቸው እነዚህ? እውነት አንድ ናቸው ወይስ የተለያዩ ናቸው የሚለውን እኛ አቋማችን አቋም መውሰድ ሳይሆን ነጥቦችን አንስቶ እስቲ አው ህዝቡ አቋም ይውሰድ።
እሺ ውድ አድማጮቻችን የዚህ ጽሑፍ ዋና ዓላማ የመጪው ጊዜ የምርጫ በመሆኑ አንዳንድ ነገሮችን አንስቶ ለመወያያ ይሆናል በሚል የተመረጡ አራት ነጥቦችን አቀርባለሁኝ። ነጥቦቹ እውን ኢህአዴግና ብልጽግና በአመላካከትና በምግባር ምን የሚያመሳስላቸው ነገሮች ይኖር ይሆን? ከሚያመሳስሏቸው አንዱ ካንድ ማህጸን ከመወለዳቸው በላይ በአስተሳሰብና በምግባር ብዙ የሚያመሳስላቸው ነገር ቢኖርም ለዛሬው ለአብነት ያህል አራት ነጥቦችን ለአድማጮች ለመወያያስ ላነሳ ወዳለሁ። እነዚህን ነጥቦች ሳነሳም የፕሮፌሰር መስፍን ወልደ ማርያም በአንድ ወቅት በህይወት ባይኖሩም ታሪካቸው ሲወሳ ስለሚኖር አንድ ንግግር ተናግረው ነበር። የኢትዮጵያ ፖለቲካ እንዘጭምቦጭ በሚል ይህንን ያነሳሁት አንዳንድ ለዚህ ጽሑፍ ይጠቅመኛል በሚል ነው። ሁለቱም ኢህአዴግና ብልጽግና ሁለቱም የብሔር ፖለቲካም የዘር ፖለቲካ ዜጎችን በአፈናና በብሔራቸው ግጭት ውስጥ እንዲገቡ አድርጎ በንጹሃን ዜጎች መስዋዕትነት ስልጣናቸውን ማራዘም፣ የግል ሀብት በዘረፋ ማካበት፣ ለዜጎች ደንታቢስነት። ኢህአዴግ እንደ ድርጅት ነው የነጥቦች ያነሳን ያለ ነው። ግለበ ስልጣን ላይ ያሉትን የድርጅቱ አላፊዎችን፣ ሚኒስትሮችን፣ ታላላቅ በአስተዳደር ላይ ያሉትን ከህዝብ ይልቅ ለግለሰባዊነት ወይም ለብሔር የሚያደሉ ናቸው። ኢህአዴግ ከፍተኛ የሀገር ንብረት የአዲስ አበባን መሬት ለ27 ዓመት ዘርፈዋል። መርከብም ሌሎችንም ሳይቀር በዘረፋ ውስጥ ተሳትፈዋል። ብልጽግናም 90,000 በላይ ኮንዶሚኒዮችን ለካድሬዎችና በብልጽግና የመሬት ዘረፋ ሲካሄድ አንዳችም የመንግስት ኃላፊዎች በዚህ ረገድ ተጠያቂ የሆኑ የሉ። ይህም የሚያሳየን በሁለቱም የኢህአዴግና የብልጽግና ፖለቲካ ሂደት ውስጥ ተረኝነት ወይም በስልጣን ላይ መባለግ በእንግሊዘኛው ኒፖቲዝም የሚለው እስካሁን ከፍተኛ ችግራቸው መሆኑን ህዝብ እንዲወያይበት ለምርጫም ለወደፊት ይህ የሚስተካከልበትን ሁኔታ እንደጥቆማ እናቀርባለን። ሁለተኛ፣ ኢህአዴግ የኢትዮጵያ ጠላት ሲሆን በይበልጥ አማራንና ኦርቶዶክስን በማዕከል ኢትዮጵያዊነትን ለማጥፋት አቅዱና ልሙ የሰራ ድርጅት ነው። ብልጽግና የዚህውን ሐሳብ በተግባር አሁንም እያስፈጸመ ያለ ድርጅት ነው። በመረጃና በማሰጃ ለማስደገፍ ያህል በአዲስ አበባ በደብረ እንቁል ደታ ማርያም በተለይም በቀበና አካባቢ የሚገኙ የኦርቶዶክስና የአካባቢው የተለያየ እምነት ተከታዮች በቤተክርስቲያኑ ግቢ ውስጥ እየተገነባ ያለውን ትልቅ የሙዚየም፣ የሰንበት ትምህርት ቤት፣ የቤተ መጻሕፍት ግንባታም ከአመት በፊት ከህዝቦች በከፍተኛ ወጪ በበጎ አድራጊዎች ግለሰቦች በዳያስፖራውና በመላ አዲስ አበባ ነዋሪዎችና በሌሎችም በከፍተኛ ወጪ እየተገነባ ያለውን ይህንን የግንባታ ሂደት አሁንም በመንግስት በማያውቀው በውስጥ ግን በቀድሞ በኢህአዴግ አስተሳሰብ የተጠለፉ አመራሮች ከስራው ይህን ግንባታ እንዲቆም አድርገውታል። ይህ የሚያሳየው በኦርቶዶክስ ቤተክርስቲያን ላይ ያላቸው አቋም አንድ መሆኑን የሚያሳይ ነው። ምክንያቱም በሁለቱም በመርጫ ጊዜ የብሔር ልዩነት ወይም የሃይማኖት ልዩነት የሌለባት አዲስ አበባ ማስተናገድ ግዴታቸው ሲሆን፣ ነገር ግን በሁለቱም ላይ ኦርቶዶክስንና አማራን በጥላትነት የመፈረጅና አሁንም በእነዚህ ላይ በአዲስ አበባ ነዋሪዎች ላይ ከፍተኛ ስጋት ያንዣበበበት ይሆናል። ይህንንም በመረጃ የተለያዩ ሚዲያዎች ለማቅረብ ሞክረው በአካባቢው የፈረንሳይ ለጋሲዮን የኬንያና የእንግሊዝ ኤምባሲ አካባቢዎች በበጎ ፈቃደኝነት በራሳቸው ተነሳሽነት የደን ተከላ የልማት እየተካሄደ ያለበት ቦታ ግንባታው እንዲቆም ተደርጎ ይህ የኦሮሚያ ክልል ነው በሚል እስካሁን ምንም ውሳኔ ሳይገኝበት ግንባታው እንዲቆም ተደርጓል። ይህን መንግስትና የሚመለከታቸው የመንግስት ኃላፊዎች አይተው አስቸኳይ ውሳኔ እንዲሰጧቸው ለማሳሰብ እንወዳለን። አዲስ አበባ የሚገኙ ሚዲያዎች ይህን እንዳይዘግቡት በአካልም ሆነ የህዝብ ሚዲያንን የሚሉ ወይም ለህዝብ ቆበናል የሚሉ ሚዲያዎች በቦታው ተገኝተው እውነታውን ለአዲስ አበባም ለኗሪዎቹም ለሌሎቹም በግልጽ እንዲያሳውቁ በዚህ አጋጣሚ ዘው የሚገኙ ዳባይ ሚዲያ የኒታቲው የተለያዩ ሚዲያዎች ወይም ኦርቶዶክስ ሚዲያዎች ሄደው እውነታውን እንዲያጣሩ ጥቆማ መስጠት እንፈልጋለን። ሶስተኛ ኢያድግም በራሱ የመንግስት ሚዲያ ህዝብን በመዋሸት አንደኛ ነው። ለምሳሌ ያልጀርሱን ስምምነት ማንሳት ይቻላል። ከዚህ ቀደም ብዙዎቹ ስላነሳናቸው መደጋገም አያስፈልግም። ብልጽግናም አሁንም የሚያመሳስላቸው ነገር ቢኖር በደቡብ ዩኒቨርሲቲ ለትምህርት ወጥተው ያልተመለሱት የዩኒቨርሲቲ ተማሪዎች ተገኝተዋል ይፈተገንቷል በቅርቡ ለቤተሰቦቻቸው ይቀላቀላሉ ይብለው በመዋሸት የሁለቱም ኢያድግም ወይም የብልጽግና የሁለቱም ተመሳሳይነታቸውን እዚህ ላይ ህዝቡ እንዲወያይበት ለመጠቆም እፈልጋለሁ። በዚህ አጋጣሚ እነዚህ ከደቡብ ዩኒቨርሲቲ ታፍነው የተወሰዱ ልጆች 400 ቀናቶች ያሳለፉ ሲሆን እስካሁን ድረስ ያሉበት የት እንደገቡ ደፍዛቸው ሳይገኝ ቤተሰቦቻቸው እስካሁን በሰቆቃ ውስጥ ይገኛሉ። ኢያድግም ብልጽግናም በዚህ ረገድ ሚዲያን ለራሳቸው ፍጆታ ሲጠቀሙ እንጂ ለህዝብ ወይም ደግሞ ለመላው ለሲቪል ሰርቫንቱ በትክክለኛ መረጃ በማድረስ በኩል ጉድለት ሲኖርባቸው ለጥፋታቸው በሁለቱም በኩል ያሉት ባለስልጣናት በማናለኝ ብኝነት በሚዲያ በሚያስተላልፉት በኩል ተጠያቂነት የሚባል እንደማይገኝባቸው ለማስተላለፍ ለማሳወቅ እንፈልጋለን። በአራተኛ ደረጃ ኢያድግ ለሀገር ሳይሆን ለራስ ለግል ጥቅማቸው የሀገርን ምስጢር አሳልፈው የሚሰጡ የግል ጥቅማቸውን ከሀገራቸው ጥቅም የሚያስቀድሙ ግለሰቦችን ያፈራ ሲሆን እነዚህ ሀገራችን አሁን የደረሰችበትን ከፍተኛ ድህነትና አልቂትን የበኩላቸውን አስተዋጽኦ ያደረጉ ሲሆን በብልጽግና ውስጥም የኢትዮጵያ ብዙ ለዜጎቿ የሚያስቡና የሚቆረቁ ዜጎች እንዳሏት ቢታወቅም አሁንም ኢህድንን አዴፓ ኦህድድን ኦዴፓ እያለ የስም ልውጥ ከማምጣት በስተቀር እነዚሁ ግለሰቦች በዚሁ ስልጣን ላይ ተቀምጠው ንጹሃን ዜጎች አላግባብ እንወክላለን ያሏቸው ህዝቦች አላግባብ ሲጨፈጨፉ ሲያልቁ ዝም ብለው ይመለከታሉ። ከህዝብ ይልቅ ስለ ስልጣናቸው ከህዝብ ይልቅ ከንጹሃን ዜጎች እልቂት ይልቅ ለግል ጥቅማቸው የሚያጎበድዱ ናቸው። ይህ በሁለቱም በኢያድግና በብልጽግና አመራሮች ላይ የሚታዩ ግድፈቶች ናቸው። ነገር ግን ወደፊት የሚመጣው ምርጫ ይህንን ነገሮች ህዝቦች በመረጃ የተለያዩ መረጃዎችና ሁኔታዎችን ህዝብ መርምሮ በይበልጥ ወጣቱ ትውልድ የሶሻል ሚዲያዎች በስፋት የሚገኙበት ስለሆነ በመጪው ምርጫ ላይ እነዚህ ነገሮች በጥልቀት በመመርመር ህዝቡ በፖለቲካው ላይ ተሳትፎን በከፍተኛ ደረጃ በማድረግ የሚመጣውን ምርጫ ህዝባዊ ኢትዮጵያ ህዝብ ያለ ብሔር ልዩነት ያለ ሃይማኖት ልዩነት በጋራ የሚኖርባት ኢትዮጵያ ለመገንባት የየበኩሉን አስተዋጽኦ እንዲያደርግ በይበልጥ ደግሞ ሚዲያዎች ትክክለኛ መረጃዎችን ለህዝብ በመስጠት የመዋያ ሐሳቦችን በማቅረብ የመጪው ምርጫ ትክክለኛና ሰላማዊ እንዲሆን በይበልጥ በአዲስ አበባ ላይ የተሰራው ሴራ በድሬዳዋም አስተዳደር ላይም 40-40-20 በሚል ያሉትን ሁኔታዎች ህዝቡ በየአካባቢው በመወያየት መጪው የምርጫ ዘመን ኢትዮጵያን ወደ ተሻለ መንገድ እንዲመራት የበኩሉን አስተዋጽኦ ያንዳንዱ ማድረግ ስላለበት ካርዳችን ዋጋ አለው በሚለው አስተሳሰብ ህዝቡ በመርጫው ላይ በንቃት በመረጃ በተደገፈ ሁኔታ ምርጫውን እንዲያረግ ሐሳባችንን እናጋራለን። ይህ የመወያያ ርስት ሲሆን መንግስት የኢትዮጵያን የምርጫ ሁኔታ በፍትህና ዲሞክራሲ እንዲካሄድም የበኩሉን አስተዋጽኦ እንዲያደርግ ሐሳባችን መግለጽ እንወዳለን። ስላዳመጣችሁን እናመሰግናለን። ይህ የሐሳብ የውይይት መድረክ ነው።
Oh! ከፋሽ ከንደራ ነክሰሽ ባደባባ ሙሊ በፍቅር ትንፋሽ ነውና ያንቺ ደምላሜ ኢትዮጵያ።
አድማጮቻችን የምታዳምጡት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ ቀጥሎ ደግሞ የጋዜጣ አምድ ሲዩዲኖች ለምን አርቲቡርቲ ይጣላሉ በሚል ከቢቢሲ ያማርኛው ክፍል የተገኘውን አንድ ጽሑፍ እናቀርባለን። ተከታተሉን።
ስዊድኖች ለምን አርቲቡርቲ ወሬ ይጣላሉ? አንድን ህዝብ በተለይ የሚገልጹት ነገሮች አይጠፉም መቼም። ኢትዮጵያዊ ሲባል ሰላምተኛ ህዝብ ነው። የእግዚአብሔር ሰላምታ ከየቅያሱ ይዘንባል። ጧትም ማታም ማህበራዊ ህይወት መገለጫው ነው። እንኳን ቦሬ በገዛ እጅም ለብቻ ለመጉረስ አይቻለም። ከሆነ ቦታ ጉርሻ ይወረወራል። ይህ ለተቀረው ዓለም አስደንጋጭ ነው። ኢትዮጵያዊ ተግባቢ ነን፣ ዝጋታም ነን። ይህን ነገር እንግዳ ተቀባይ ሆነን ዝጋታም ልንሆን አንችልም በሚለው እንለፈው። በየሽርፍራፊ ሴኮንዱ ተጫዋች መባባሉም ለዝምታ የምንሰጠውን ቦታ እንደሌለ የሚጠቁም ይሆናል። ስካንዲኔቪያን አካባቢ ዝግታም ህዝብ ይበዛዋል ይባላል። ዝጋታም ጠጠር ያለና አሉታዊ ቃል ሳይሆን አይቀርም። ምናልባት ዝም ማለት የሚወድ ህዝብ እንበለው፣ ጋግርታም ህዝብ ብንለውስ ትክክል ይሆን? ከስካንዲኔቪያን አገሮች ደግሞ የስዊድን ህዝብ አለላችሁ የባሰበት ቢኮረክሩት የማያወራ። ስዊድኖች የባጤ ቆጡን የሚያወራ ሰው ይሸሻሉ። አርቲቡርቲ አይመቻቸውም፣ ነፍሳቸው ትጨነቃለች ይላል የዚህ የቢቢሲ የጉዞ አምድ ጸሐፊ ዮን ኒልሰን። ይህ ጽሑፍም በአመዛኙ የእሱ ግላዊ ትዝብት ነው። የንግግር ማማሟቂያ የሆኑት ቃላት እሺ፣ ሰላም ነው፣ አለን፣ ጠፋህ የሚባል ነገር ያንገሸግሻቸዋል። የወሬ መንደርደሪያ ጨዋታዎችን ደግሞ በፍጹም ነው የማይወዷቸው። አንድ ሰው ማውራት ያለበት የሚያወራው ነገር እጅግ አስፈላጊና ጠቃሚ መረጃን ያቀፈ እንደሆነ እርግጠኛ ሲሆን ብቻ ነው ይላሉ። አንድ አዋቂ የሆነ ማገናዘብ የሚችል ለአቅመ አዳምና ለአቅመ ሔዋን የደረሰች ስዊድናዊት እንዴት ፋይዳ የሌለው ነገር እንዴት ፍሬ ከርስኪ ይዘላብዳል ብለው ግርም ይላሉ። የሚገረሙትም ለብቻቸው ነው። ከሰው ጋር ሆነው ቢገረሙ ምን አለ? በተቀረው ዓለም ግን ሰዎች ጨዋታ ሲጀምሩ ዘለው ወደ ጉዳዩ አይገቡም። የወግ መዳረሻ የሚባል ነገር አለ። ፈረንጆቹ ስሞል ቶክ የሚሉት ብዙም ረብ የሌላቸው የሚመስሉ ነገር ግን ተግባብቶን የሚያልሳልጡ ቃላት አሉ። የወሬ ማሟሻዎች፣ የወግ ዳርዳርታዎች። እነዚህን ነው የማይወዱት ስዊድኖች። ስለ ሀብት ማውራትማ ነውር የሆነባት አገር ናት። እሺ እንዴት ነው ታዲያ? ኑሮ እንዴት ይዞሻል? ዛሬ ትንሽ አየሩ ቀዝቀዝ አለ ልበል? እስኪ እሱን መስኮት ዝጉት። ማነህ? ረዳት ብሎ መዘባረቅ ለወሬ መንደርደር ነውር ነው። እነሱ ግን እንዲህ የሚል ሰው ሲያጋጥማቸው ሀፍረት ይሰማቸዋል እንጂ አይጠሉትም። ነፍሳቸው ትጨነቃለች እንጂ ወዳጅነትን አይገፉም። ስዊድኖች ቀና ናቸው፣ ደግሞ ደግም ናቸው። ጥሩ ወዳጆች መሆን የሚችሉም ናቸው። የማይችሉት ረብ የለሽ ወሬን ነው። ስለዚህ የሚያውቁትም ሰው ቢሆን አርቲቡርቲ እንዳወራባቸው ፈርተው መንገድ እስከ መቀየር ይደርሳሉ ይባላል። ኮሪደር ላይ ሰው አግኝተው ወይም ጎረቤት ሰላም ለማለት ሲሉ ብቻ ካፓርትመንታቸው ከመውጣታቸው በፊት በበራቸው ቀዳዳ ማንነው ብለው አጮልቀው ጭምር ይመለከታሉ ይባላል። ክፋት አይደለም ነገሩ። በቃ የጨዋታ መንደር ያሳፍራቸዋል። የእግዚአብሔር ሰላምታ ትርጉም አይገባቸው። የማህበራዊ ተግባቦት ባለሙያዎች ግን የጨዋታ መንደርደሪያ ተራ ጉዳይ አይደለም ይላሉ። ማህበረሰብ እርስ በርሱ እንዲግባባና መተማመን እንዲፈጠር ወሳኝ ድልድይ እንደሆነ ነው የሚገልጹት። ጨዋታ በአይን ይገባል እንዲሉ የማይተዋወቁ ሰዎች ዘለው ጥልቀት ወዳለው የወግ ባህር ውስጥ ሊሰጥሙ አይችሉም። ሰዎች በወግ መንደርደሪያ ላይ ማማሟቅ አለባቸው። በወግ ጎዳና ላይ ለወጉ ያህል ጎርደድ ማለት አለባቸው። አለበለዚያ አቀበቱ ከየት ተገፍቶ ሰዎች እንብዛም ትርጉም በሌላቸው የወግ ልውውጦች ውስጥ ይገመገማሉ፣ ይግባባሉ፣ በዚያው ቅጽበትም መተማመን ይገነባሉ። ስዊድኖች ግን ይሄ ትንታኔ አይዋጥላቸው። የሰው ልጅ የተመጠነ ዘመን ነው በዚህ ምድር ላይ የሚኖረው። ማስመሰል የለበትም። አርቲ ቡርቲ ማውራት የለበትም። የባጤ ቆጡን መዘባረቅ ምን ይፈይዳል? ጊዜ ማቃጠል ነው ትርፉ። ሰው ዝም ይበል በቃ ይላሉ ኮስተርተር ብለው። ነገሩን ከጥቅምና ጉዳት አንጻር ብቻ ሳይሆን የሚመለከቱት ስለሚያሳፍራቸውም ጭምር ነው። ሰው እንዴት ሆዱ ያወቀ ትርጉም የሌለው ነገር እየተጠያየቀ የልብ ካውያ ይሆናል ብለው ግርም ነው የሚለው። ፈረንጆች ስሞል ቶክ የሚሉት የወግ መዳረሻ ጨዋታን እነሱ በስዊድሽ ቋንቋ ካል ፕራት ይሉታል። ቀዝቃዛ ወሬ እንደማለት ነው። ከልብ ያልሆነ ጨዋታ እንደማለት ነው። ካንጀት ጠብ የማይል ወግ እንደማለት ነው። ሌሎች ስዊድሾች ደግሞ የተቀረው ዓለም ስሞል ቶክ የሚለውን ጨዋታ ማማሟቂያ እነሱ ዶድ ፕራት ብለው ነው የሚጠሩት። የሞተ የቸከወሬ እንደማለት ነው። ለዛው በፍጹም አይታያቸውም። ሰው ዝም ቢል ምን አለ የሚሉትም ለዚሁ ነው። ከእንዲህ አይነት ረብ የለሽ ለዛቢስ እንቶ ፈንቶ ወሬ ለመራቅ ስዊድኖች የማያውቁትን ሰው አይን ይሸሻሉ። ባቡር ውስጥ ወንበር መጋራት አይወዱም። አንድ ሰው በጋቢና ፉርጎ ላይ ከተቀመጠ እነሱ ከሰውየው በጣም ርቆ ለሚገኘው የባቡር ፉርጎ ሄደው ጥጋቸውን ይዘው ይቀመጣሉ። አንድ በጨዋታና ሳቅ ያደገ አፍሪካዊ ባቡሩ ባዶ መሆኑን አይቶ ሰው ወዳለበት ፍርጎ ሄዶ ክፍት ወንበር ያለ ካንድ ስዊድናዊ ጋር ቁጭ ብሎ ጨዋታ ሊጀምር ቢል ከፍተኛ ድንጋጤ ሊፈጥር ይችላል። ስዊድኖች የግድ ወንበር መጋራት ካለባቸው ፊታቸውን ያዞራሉ። እንግዳው ሰው ደረቅ ለዛ የሌለው ጨዋታ እንዳይጀምርባቸው ስለሚፈሩ ጭንቅ በጭንቅ ይሆናሉ። ይህ በየካፌው በትራንስፖርት በቢሮዎችና መኖሪያ አፓርትመንቶች ጭምር የሚያሳዩት ባህሪ ነው። ስለ ሀብት ማውራት ነውር የሆነባት ሀገር ነች። አንድ ስዊድናዊት አብሯት ኮሌጅ የተማረ ሰው በአንድ አቅጣጫ ሲመጣ ብታይ በፍጥነት ወደ ገበያ ማዕከል ዘላ ልትገባ ትችላለች፣ ወይም ደግሞ በመስኮት ሽንቁር ልብስ እየመረጠች ለማስመሰል ፊቷን ታዞራለች። ባቡር ጣቢያ ያለ አንድ ስዊድናዊ እንግዳው ሰው ያናግረኛል ብሎ ካሰበ ያንን ለማስወገድ ቶሎ ብሎ ስልኩን ይበረብራል፣ ወይ ደግሞ በሚያነበው ጋዜጣ ፊቱን ይሸፍናል። ለየትኛውም ስዊድናዊ ንግግር አስፈላጊነቱ መረጃ ለመቀባበል ወይም ትርጉም ያለው ነገር ለመጫወት ብቻ ነው። የባጤ ቆጡን ማውራት ምን ይፈይዳል? ስዊድኖች ገበያ ማዕከል ገብተው አስተናጋጁን የተለመደውን ሄይ የሚለውን ሰላምታ ለባለሱቁ ካቀረቡለት በኋላ ቶሎ ወደሚገዙት ዕቃ ነው የሚዞሩት። ተጨማሪ ወሬ መምዘዝ ነውር ሆኖ ይታያቸዋል። ነውር ባይሆን እንኳ የሆነ ትክክል ያልሆነ ነገር እንደተፈጠረ ያስባሉ። እስኪ ያችን አሳየኝ ሄዶብሻል፣ ውይ ይሄ ጫማ ሲያምር፣ ዛሬ በረዶ ብሶበታል በል ብለው ጨዋታ ሊጀምሩ ቢሞክሩ በዚያ ወገን ያለው ሰው በድንጋጤ ሊፈጥ ይችላል። የተግባቦትና ማህበራዊ ግንኙነቶች አዋቂዎች ይህ ነገር ለምን ስዊድኖች በተለይ ሊያስፈራቸው ቻለ የሚለውን አጥንተዋል። አንዳንዶቹ ምናልባት ስዊድን ሰፊ የቆዳ ስፋት ያላት አገር ሆና ነዋሪዎቿ ግን በቁጥር ትንሽ መሆናቸው የፈጠረው ሊሆን ይችላል ይላሉ። በሰፊ መሬት ላይ ተነጣጥለውና ተራርቀው የሚኖሩ ህዝቦች ስለሆኑ ሁሉም ሰው በዝምታ ውስጥ በራሱ ዓለም መኖርን ለምዶ ይሆናል። ስዊድኖች ለመቶ ዓመታት ዝም እንዳሉ ተራርቀው እንደኖሩ ነው ወደዚህኛው ክፍለ ዘመን የተሸጋገሩት። ስለዚህ የማያውቁትን ሰው ሄዶ በጨዋታ መጥመድን አያውቁበትም፣ ትክክልም አይመስላቸውም። ሌላው መላምት ስዊድን እስከ 60ዎቹ መጀመሪያ ድረስ ከውጭ የሚመጣ ስደተኛ አይታ አለማወቋ ነው። የራሳቸውን ዝምታ የራሳቸውን ዝም የማለት ባህል የሚቀይጥባቸው ሌላ ህዝብ መጥቶባቸው ወይም ሄዶባቸው አያውቅም ነበር። አሁን እንኳን በርካታ ሰዎች በተለይም ከአፍሪካ ወደ ሀገራቸው በስደት መጎረፋቸው ዝምታቸውን ሳይረብሽባቸው አልቀረም። ያም ይሄም አፍሪካዊ በየመንደሩ በእግዚአብሔር ሰላምታ ሲያጣድፋቸው ስዊድኖች ምን ይወጣቸው? አድማጮቻችን ለዛሬ ያዘጋጀንላችሁ ከመጋልጦች አንድ ፕሮግራም ይህን ይመስል ነበር። ይህንን የመረጥንበት ምክንያት እናንተም እዚሁ የምትኖሩ ስለሆናችሁ በአብዛኛው አድማጮቻችን ይህንን ራሳችሁ እንድትታዘቡት ብለን ነው። ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። መልካም ቆይታ። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት እንደ ኢትዮጵያን ሰዓት አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። እስከ 6 ሰዓት ድረስ ይቀጥላል። ሰሞኑን እዚህ ስቶክሆልም አካባቢ ወይም ስዊድን ማለት ይችላል አንድ ኢትዮጵያዊ ወገናችን ጌዲዮን የሚባል ከ10 ምናምን አመት በኋላ በያለ ፍቃዱ በግድ ወደ ኢትዮጵያ እንዲመለስ ሊደረግ መሆኑን ሰምተናል። በዚህም የተነሳ አንዲት እህት ኢትዮጵያዊ ወገናችን በጀመረችው ማሰባሰብ የገንዘብ ትንሽም ብትሆን ማሰባሰብ እየተካሄደለት ነው። ይሄንን በተመለከተ የገንዘብ ማሰባሰቡን ብቻ ሳይሆን በጠቅላላ የልጁን ሁኔታ በተመለከተ ትንሽ ግራም የሚገባን ለኛም ራሳችንም አክቲቪያል መስራታችን በጠቅላላ ኢትዮጵያኖችን ለጋራ ችግራችን በተለይ እዚህ ሀገር ለሚደርስብን ችግርም ሆነ ጥቅማችንን መፍታችንን ለማስከበር የምናደርገው ትግል በጣም 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 እጅግ በጣም ውስን መሆኑና መተባበር አለመቻላችን ብዙ ጊዜ ሲያስጠቃን እናያለን እንታዘባለን። አንዳንድ ግለሰቦችም በግልም ሆነ በተቻለ መጠን በግላቸው ለሚያደርጉት ትግል አጋጅ ስለሚያጡ ያ ነገር ምንም ስራ ላይ ሳይውል ይቀራል። መተባበር ለምን እንደሆነ አይገባኝም። ችግር አለብን። ችግሩ አንድ ሰው ላይ ሲመጣ ብቻ ነው ላስት መጨረሻ ሚኒት ላይ መሯሯጥ ምን ጀምረው። አሁን እንግዲህ ይሄንን ወንድማችንን ለማስ እንዚህ ከስንት አመት በኋላ በኃይል በጉልበት ያለ ፍላጎቱ ከሀገር ወደ ሀገር እንዲመለስ ከማድረግ ለማስቀይ እንዳይሄድ ለማድረግ ሙከራ እየተደረገ እንደሆነ ተረድተናል። እኛም ያቀማችን ለማድረግ ዝግጁ ነን። ግን ዋናው ነገር ኢትዮጵያውያኖች በህብረት ሆነው ይሄ ነገር ከመድረሱ በፊት ለምንድነው ተሰባስበው ይሄን ነገር በጋራ በድርጅት ማለት ኢትዮጵያ ማህበር ኢትዮጵያ ኮሚኒቲ ኢትዮጵያ ወዘተ እነዚህ ድርጅቶች ኢትዮጵያ ድምጽ ሬዲዮም ቢሆን እነዚህ ድርጅቶች አብረው ሆነው ችግሩን ለመንግስት በማሳወቅ እንደሌሎቹ አፍጋኒስታን ኢራን ሁሉም እንደዚህ አይነት ችግር ሲመጣ ይተባበራሉ። ለምንድነው ማንተባበረው? ለምንድነው ችግሩ ሲመጣ ብቻ 100 ክራውን 1000 ክራውን 50 ክራውን ሰጥተን ለመገላገል የምንፈልገው? ለምን ችግሩን ከስሩ መቅፈር አንሞክርም የሚለውን እንድታስቡበትና እንድትወያዩበት ነው። ተወያይቶ አስባችሁበት ተወያይታችሁበት መልስ ወይንም ደግሞ ሶሉሽን ለማግኘት የምንችልበትን መንገድ በጋራ እንድንነጋገር ነው። አጠራጠር አርጋችሁ ለታችሁም አጠራጠር አርጋችሁ ምን መደረግ አለበት አጠራጠር አርጋችሁ
ለጋ አሁን ጥሩ ሐሳብ ነው የተነሳው። ከዚህ ቀደም እንግዲህ የተለያዩ ችግሮች ኖረው እንደዚህ ሳይደረግ ቀርቷል። አሁንም በግል እግዚአብሔር ስጣት የምታስተባብረውን ልጅ እንደዚህ መደረጉ ቀላል ነገር አይደለም። አንድ ሰው እንደዚህ ውጣ በሚባል ነገር ግን ከመደራጀት አንጻር እንጂ ብዙ መብቶችም የመጠየቅ ሁኔታዎች እንዳሉ እንደገና ለምሳሌ ይሄ ልጅ 15 አመት ከ10 አመት በላይ እንደቆየ ይታወቃል። ኢትዮጵያውኖች እዚህ ላይ አንድ ላይ ያለ መሆናችን እንጂ ኔዘርላንድ እኮ ሆላንድ ውስጥ ናሽናል ፓርደን ተብሎ ከ10 አመት በላይ የቆዩ ሰዎች እኮ እንዲያገኙ ተደርጓል። በአመተ ምህረት ተወስዶ ናሽናል ፓርደን የይቅርታ ከዚህ አመት በፊት የገቡ ከ5 አመት ወይ ከ10 አመት በላይ የቆዩ በፖለቲካም በኢኮኖሚ በተለያየ ምክንያት የተሰደዱ በሚል ናሽናል ፓርደን አድርገው ሆላንድ ውስጥ ለ10000 ሰው በላይ ፍቃድ እንዲያገኙ ተደርጓል። ከ3 አመት ከ4 አመት በፊት እርግጠኛ ነኝ። እዚህም አሁን ያው ዝምብ ይመጡ የተሰችግርን እንትም ብሎ የግልን ችግር ፈቶ ወይም ችግል ችግር ሲፈጠር ትንሽ ተሯሩጦ ፈቶ ያችን መሄድ ሳይሆን በቋሚነት የሚፈታበት በቋሚነት ገዛው የሚደረግበት ቀድሞ የነበረው በኤምባሲም በግለሰቦች የነበረው የብሔር የምናምን ልዩነት ቀርቶ አሁን በአዲስ መልክ ይሄንን እንኳን አሁን ይሄንን እንወጣለን ማግኔት የሚገባውንም እንዲያደርገ ማድረግ ሁኔታዎች በመተባበር እናደርግበትን ሁኔታ ብንወያይ መልካም ነው ላለሁ
መርሶ እንትለዋለ
ያ ወልሞስ መላጭታል ይቀጥል
እንግዲህ አድማጮቻችን ይሄን ነገር ያነሳ ነው እንድትወያዩበት በግላችሁም በጋራ መሆናችሁ ኮንፈረንስ መምጣት ብቻ ለኢትዮጵያውያኖች ለምን እንደተሰጣላቅም ችግርን ተወያይቶ በጋራ ሆኖ መፍታት ይቻላል የሚልምነት አለኝ ነኝ ዝም ብሎ ችግርን አፍኖ መጨረሻ ሚኒት ላይ እንዲደረግ ማለት ከባድ ነው የማይሆን ነው አስቀድሞ ይሄን ነገር አውጥቶ አውርዶ ብዙ ኢትዮጵያውያኖች አሉ አሁን ፍቃድ የሌላቸው በነገራችን ላይ ሆላንድ ያልከው አሜሪካንም ውስጥ አሁን ጆ ባይደን አላማ አለው ብዙ አመት የኖሩትን ፍቃድ የሌላቸው ዜግነት ለመስጠት ሁሉ አላማ አለው
ጆ አድርጉ የሚመለከቱን አነጋግሮ መፍቲ ማግኘት ይቻላል ለማለት ያለ
ስለዚህ ኢትዮጵያውያኖች
በጄኔቫ ኮንቬንሽን መሰረት በቃ 10 አመት በላይ የቆየንትን በሂማኒታሪያን እንትን የሚመስጠት እንትን
ልግ
አለ
ሌላ ለምሳሌ አሁን እንትን ያየሁት ወንድነው የዚህ ልጅ ታሪክ ላይ ካየሁት አንዱ አሁን ምን ያህል እንደሆነ አላቀም ግን ከዚህ በፊት አስተውሳለሁ የስዊድን መንግስት ያወጣው ህግ ነበር በፍላጎታቸው የሚመለሱ ሰዎችን ይሄን ያህል ገንዘብ እንሰጣለን ይሉ ነበር
ይሄን ባዮም በኩል የሚሰጠ ነው
ያውቂ ልጁ ይወቅ አላውቃላቅም ግን በጋራ በሚሰራበት ጊዜ ኦርጋናይዝ ነው በሚሰራበት ጊዜ ያሉትን ግዴታዎችና መብቶች ማወቅ ይቻላል በኦርጋናይዜሽን መልክ ይሄን ለማድረግ ለምን እንደማንችል አላውቅም ሁሉም በየግፊናው ነው እዚህ ሀገር ሌላው ደግሞ አንዳንድ አስቀያሚ ሁኔታዎች አይቻለሁ በግሌ ደረሰብኝ እዚህ ሀገር ብዙም ጊዜ ፍቃድ ሳያገኙ ለማግኘት ሲሉ ማአት ነገር ይጠይቁሃል እንደዚህ ይርዱን እንዲሉና መጨረሻ ላይ ፍቃድ ሲያገኙ በተለይ በያደግ ጊዜ ማአት ሰዎች አገር ቤት ለመግባት ሲሉ መጀመሪያ ሲለምኑ የነበሩትን ይሄን ጻፍልን ይሄን አርግን ሲሉ የነበሩኝን መልሰው እኔ ነው አታክ ያደረጉኝ ሰዎች ብዙ ሰዎች አሉ አሁን
ፍቃድ ሲያገኙና
ይሄ አድርባይነት ጸባያችን ለቆን እንደኔ አይነቱ አሁን ለምሳሌ ምንድነው አንድ አባባል አለ ያበራሽን ጠባሳ ያየ በሳት አይጫወትም ይባላል ወይንም ደግሞ ሞኝ ሰው እባብ ሁለት ጊዜ ይነክሰዋል አንድ ጊዜ ለራሱ ሲያይ ሌላ ጊዜ ለሌላ ሲያሳያል እኔ ብዙ ጊዜ ደርሶብኛል እንደዚህ ሰዎች ፍቃድ ለማግኘት ሲሉ በዚህ ሬዲዮ ነው በኩል በኢትዮጵያ ኮሚኒቲ በኩል እንዲያርግልኝ ልክ ፍቃዷን ሲያገኙ ከኤምባሲው ጋር ተሻርከው ስም ማጥፋቱና ይሄ አታክ ማድረጉ አስመረሮይ ነበር እና ከዛ በኋላ እርግፍ አድርጌ ተቸ ነበር ለማንኛውም
የአይነቱ
ነገር እንዲቀር ነው ለአንድ አላማ መቆም የሁላችንም አስፈልጊ ነው ለራስ ብቻ ጥቅም አይ ራስ አላማ ሲሳካ ዞር ብሎ ያንኑ የረዳን ሰው መውግዳቱም ተገቢ አይመስለኝም ከሞራልም አንጻር
ይሄ እንደዚህ ነገርም ቢኖር አንተ ስካውን ድረስም ያደረክ ያለውን ያው እንደዚህም እንደ ኮሚኒቲ እንደ ኢትዮጵያ ሬዲዮን እንደ ድርጅት ኃላፊነትን በከፍተኛ ሁኔታ እየተወጣ ነው ነገር ግን እነዛስ ባክባይት የሚያደርጉ አለ ሁልጊዜ ነገር ግን ለአንድ መጥፎ ለሚያደርጉ ለጥቂት ግለሰቦች ብዙ ንጹሃን ኢትዮጵያውያኖች እንዲጎዱ ማሰብ ያለብና በዙ ቀጥል እኔም ያግኙ ይጠቀሙ እንደዛ በሚል ሁኔታ ነው እንት ማለት ያለብህና አህመድ እንደ ድርጅት ነው የምሰራውና በጣም ነው እናመሰግን እስከዛሬም ድረስ ብዙ ኢትዮጵያውያኖች በዚህ በኩል ለተደረገ ሁኔታ
አሎ አድማጫ ለመሰለኝ
አሁንም ቢሆን የኮሮና ሁኔታና አንዳንድ ችግሮች መሰባሰባችን ኮሚኒቲም ወይም በኢትዮጵያ ሬዲዮ በኩል የመረጃ ፍልሰቶች ይሄኛው እንደ ሚዲያ ነው ያገለግል ያለው እንደ ኢትዮጵያ ሚዲያ መረጃዎችን በማቀበልና በማስተባበር በኩል ስለሆነ ነገር ግን ሰፋ አድርጎ ይሄንን ነገር በጋራ ችግሮችም ይፈጠም የሚመለከተውንም ኢሚግሬሽን የሚመለከተው ክፍል በማናገር ወጥ የሆነ ወደፊት ይህም ነገር መብታቸውንም ያገኙበት ነገርም በሰፊው ምን ሰራበት ነው ብዬ ገምታለሁ። እና በዚህ በኩል ምን
እንደዚህ እኔ ማለት የምችለው ኢትዮጵያኖች መተባበር አለባቸው ባይ ነኝ። ካለ መተባበር ብዙ ነገሮች ይቀራሉ። ምንድነው አንድ ትንሽ ነገር ያንዳንዱ ምንድነው የሚባለው 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ግን ሽታው ነው ይባላል። ከተባበሩ ምንም የማይቻል ነገር አለ ብያል ገመትን። ስዊድኖችንም ቢሆን በኃይል በትብብር ለማስገደድ ይቻላል አንዳንድ ነገሮችን እንዲለውጡ። ለምሳሌ አፍጋኒስታኖች ተመልከቷቸው ወጣቶቹም ምኖቹ ተሰልፈው በየቦታው ዲሞንስትሬት ያረጉ መንግስት ራሱ የማይፈልጋቸውን ርምጃዎች እንዲወስዱ ያስገድዳሉ። የኛ ግን ተደብቀን ቤታችን ቁጭ ብለን ነው ሁሉ ነገር ተሰርቶልን እንዲያልቅልን የምንፈልገው። ለዛውም ደግሞ የተወሰኑ ግለሰቦችን የተወሰኑ ድርጅቶችን ለምን ነው ሳይሰሩም እንላለን። ከኔ ጀምሮ ልክ እነዚህ ግለሰቦች ድርጅቶች ደሞስ ከፍለናቸው ይሄን ስራ እንዲሰሩ የምንፈልግ ይመስል እና ይሄን ነገር የሁላችንም ኃላፊነት መሆኑን ተረድተን እየተጋገዝን አንዱ የሚችለውን ሌላው አይችልም አንዷ የምትችለውን ሌላው አይችልም እነዚህ ተባብረው ይሄን ነገር ማድረግ ይቻላል በጋራ ባይነን። ይሄን እንግዲህ በእኛ በኩል ይሄ ነው መተባበር ከሌለ ዋጋ እንደሌለው ነው የምንገምተው። እስከዛው ይሄ መተባበር እስከሌለ ድረስ በየቤታችን ችግራችንን በመምን ነው ከንፈር በመምጠት ብቻ ምን ቀርፈው አይሆንም። እንግዲህ አድማጮች እየደወሉ ነው ግን ስልክን ማስገባቱ አልቻላችሁ መሰለኝ እንብያለ
መስመሩን እንት ችግር አለው እንትኑ ላይ ነው
ሲደወል ሰማሉ።
ሲደወል እንትን ይላል ቆይ
እንግዲህ እንግዲህ አውስ ከዛ ድረስ ሙዚቃ አርግልንና መስመሩ ከሰራ ሰራ ካልሰራ ያውንም ይደወላል።
ሃሎ ጤና ይስጥልኝ። ሃሎ ይሰማል?
ይሰማል።
ኦኬ አስተያየት ለመስጠት ነው መሰለኝ ይቀጥሉ።
አው ለነገሩ ትንሽ ዘግይቼ ነው የሰማኋችሁ እንትና ላልኩም ግን እንደው ሐሳብ ለመስጠት ያክል ያው ጌዲዮን ወይንም ናርዶስ እንደምታቁት ወደ 18 አመት አካባቢ ዘይኖረ ነውና ሁኔታዎች በመጠኑም እንዳነሳችሁት እድሉ ያለ ይመስለኛል ግን ማናስ ተባብሮ እንዳይሄድ ወይንም በምን ሁኔታ ሰዎች ታግለው ወይንም አስተዋጽኦ አድርገውለት ይቀር የሚለው ነገር መሰለኝ አወያዩ። እኔ ማንንም ላይ ጣት ለመቀሰር አይደለም ግን በተለይ ደግሞ የጉዳዩ ባለቤቶች ልክ እንደዚህ ጉዳው ሲደርስና አደጋ ላይ ሲደርሱ ብቻ እርዱን ከመአለት ቀድሞ በመተባበርና ቀድሞ በማደራጀት እንደዚህ የሚመስሉ ስራዎችን ለምን እንደው ያልተሰራው የሚል እንትን ያለኝ አሁን እንደ መሰለኝ ለምሳሌ እዚህ ችግር ውስጥ የሌለን ሰዎች ነን እየተወያየን ያለ ነው ችግሩ ያለባቸው ችግሩ ይሄ ችግር አለብንና በዚህ መልኩ ልትረዱን ይገባል ይሄን ነገር አርጉልን የሚሉ ሰዎች ለምን እንደው የማይመጡት የሚል ሐሳብ ነው ያለኝ። ምናልባት ከእናንተ የሚነሳ እንትን ከሌለ በቀር
አይ ትክክል ነው ባለ ጉዳዮቹም እዚህ ላይ መሳተፍ አለባቸው የሚለው እንትን ነው ግን በእነሱም ደሞ ምክንያት ሌሎችም ደሞ ሌላም ችግር እንዳይመጣ ካሁኑ ደሞ ከዚህ ትምርት ወስደን ደሞ ለሚቀጥሎቹም እንት ካሁኑ ስራ መሰራት እንዳለበት
የሰጠነው ለከነም እኮ አቃውኑ ስራት መሰራት አለባቸው። በጣም ከቁጥር በላይ እኔ አሁን ጌዲዮንን 100% እርግጠኛ ሆኜ መመስከር ይችላል ለጌዲዮን በተለይ በነጻነት ትግሉ ላይ ከማን ልጅ ነው እንደሌሎቹ ቀደም ሲል አህሜ እንደጠቀሰው ለጉዳይ ብቻ መተው ወረቀት ጻፉልን ወይ ይሄንን አድርጉልን ይሄን ተባበሩን ብለው አጽፈው ዞር የሚል ሰው አይደለም። የምሩን ሲታገል የነበረ ሰው ነው። የምሩን ለጌዲዮን ማንንም ሰው ቢሆን ምንም ቢሆን አይቆጠሩ ጥቂት የማንላቸው ሁለት ወይ ሶስት ወይ አይቆዩ ወረቀት የሌላቸው እዚህ በችግር የሚኖሩ አይ ይሄም ስራ መስራት ምናምን አይደለም ሰው ምን ነገ ምን ሊመጣ ይችላል ይያለ በሰቀቀመኑር ሌላ ጉዳይ ነው። እነዚህ ሰዎች ተደራጅተው ይሄኛውን አከ ለምሳሌ አሁን አህመድ ልርዳ ብሎ ቢል ብድግ ብሎ ሄዶ ኢሚግሬሽን ወርኬት እነዚህ 10 አመት የቆዩ ሰዎችን እንደዚህ ላድርግ ብሎ አይልም ላይል ይችላል ገብቷል አክሰሷል ማለት ይችላል። ለእነዛ ሰዎች ግን እነዚህ የጉዳዩ ባለቤቶች እነከሌ በዚህ 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 ዙሪያ እርዱ ይሄ ይሄ ነገር አለ አግዙም ብለው በተደራጀ እስቲ ለሁን ባስተያየት ደረጃ መጥተው እነሱ ቆናቸው መሳተፍ ያለባቸው ነው ያለበርኩም ደውዬ ይሄ ችግር ማለት የነበረብኝ
እና ይሄ ነገር ከመምጣቱ በፊት እነኛ ሰዎች ለሚመለከተው ድርጅት እንትን ብለው ማሳወቅ ነበርባቸው ነው
ቀድሞ አሁንም ያሉትም ቢሆን በተደራጀ መልኩ ይሄ መንቀስቀሳቸው መጀመር መቻል አለባቸው። ዛሬ አሁን ናርዶስ እኔ እንደመሰለኝ ሶስተኛ ይሁን አራተኛ ሰው ነው ናርዶስ የሁለተኛ የሶስቱ ሳይሰማሉ እንደዚህ ዲፖርት የተደረጉት ሰው ቀስ ይያለ አንድ አንድ እየተባለ ሊሄዱ ነው። እኔ ባንድ በኩል ሌላ ስታይት መስጠት ፈልጋለሁ ይቅርታ እዚህ እንደ ሞድጄ
ፈጥቶ ማለት አሁን የዜና ሰዓትም ስለደረሰ ባይሆን ከዜና በኋላ ግዜ ካለን እንትንላለን አሳጥሪው
ኦኬ እሺ አይ በቃ ይሄው ነው እንግዲህ ያው ጊዜ ካለው ወይ ወደ በኋላ ደውላለሁ ሰዓት ሌላ ደውዬ ከሌላችሁ
እሺ እና መሰግናለን
ኦኬ
እንደምን አረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥሎ ይሰማሉ። ከመተከል ከተፈናቀሉ የህብረተሰብ ክፍሎች የተመለመሉ ሚሊሻዎችን በማደራጀት ህብረተሰቡን በዘላቂነት ከጥቃት መከላከል የሚያስችል አደረጃጀት እንዲፈጠር መወሰኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ገለጹ። አቶ ደመቀ ይህን የገለጹት ከመተከል የተፈናቀሉና በቻግኒ ራንች በተባለ መጠለያ ጣቢያ ከተጠለሉ ተጎጂዎች ጋር ባደረጉት ውይይት ነው። የአካባቢውን ሰላም በማረጋጋት ተፈናቃዮችን ወደ ቀያቸው የመመለስና ከማህበረሰቡ ጋር እርቅ የማካሄድ ስራ እንደሚሰራም ተናግረዋል። መንግስት በተለያየ ምክንያት ለተቸገሩ ለተጋለጡ ዜጎች ቅድሚያ በመስጠት የማቋቋም ስራ እየሰራ ይገኛል ያሉት አቶ ደመቀ የመተከል ተፈናቃዮችን በዘላቂነት ለማቋቋም ቁርጠኛ መሆኑን ገልጸዋል። በውይይቱ ላይ በቤንሻንጉል ጉሙዝ ክልል የመተከል ዞን ኮማንድ ፖስት አስተባባሪ ተስፋዬ ብልጅጌ፣ ኮማንድ ፖስት ዋና አስተባባሪ ሌተናል ጀነራል አስራት ደኔሮ፣ አርቲስትና አክቲቪስት አማይ በየነን ጨምሮ የፌደራልና የክልል የስራ ኃላፊዎች መገኘታቸው ተዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ 6ኛ ሀገራዊ ምርጫን ለማከናወን ይፋ ካደረገው ጊዜ ሰሌዳ አንዱ ተወዳዳሪ የፖለቲካ ፓርቲዎች ከጥር 13 እስከ 24 2013 ዓ.ም ድረስ የምርጫ ምልክት ማስገቢያና መወሰኛ ጊዜ በተግባር ምዕራፍ ላይ ይገኛል። ቦርዱ ተወዳዳሪ ፓርቲዎች ያላቸውን የምርጫ ምልክት እንዲያቀርቡ እድል መስጠቱ ሲነገር አንዳንዶችም የራሳቸውን ምልክት አቀርበዋል። ቦርዱም በራሱ ለፓርቲዎች 92 የምርጫ ምልክቶችን አዘጋጅቶ ፓርቲዎቹ እንዲመርጡ አቀርቦላቸው በመምረጥ ላይ መሆናቸው ተዘግቧል። ፓርቲዎች የምርጫ ምልክት ያቀርቡ ከሀገሪቱም ይሁን ከክልል ሰንደቅ ዓላማ የጸዱ አንዱን አካል ከሌላኛው አካል የማያንኳስስ ጸያፍና በወንጀልነት ሊያስጠይቁ የሚችሉ ምልክቶችን እንዳይጠቀሙ ብሔራዊ ምርጫ ቦርድ ማሳሰቡ ተገልጿል። ቦርዱ ህጋዊ ምዝገባቸውን ላጠናቀቁ የፖለቲካ ፓርቲዎች ባወጣው የፖለቲካ ፓርቲዎች የምርጫ ምልክት መረጣ የጊዜ ሰሌዳ መሰረት እስካሁን 25 ፓርቲዎች የምርጫ ምልክታቸውን ወስደዋል ተብሏል። የበርሃን በጣ መንጋ በአፋርና በአማራ ክልል መከሰቱን የግብርና ሚኒስቴር አስታወቀ። በኢትዮጵያ በርሃን በጣ ከተከሰተባቸው ሌሎች ክልሎች ባለፈ በአፋርና በአማራ ክልሎችም ከጅቡቲና ከሶማሊያ የገባ መንጋ መታየቱ ተገልጿል። የግብርና ሚኒስቴርም የበርሃን በጣ መንጋ በተከሰተባቸው ቦታዎች በ13 አውሮፕላኖች የኬሚካል ርጭት እያከናወነ መሆኑ ታውቋል። አሁን ላይ በተከሰተባቸው ሁሉም ክልሎች አውሮፕላኖች በማሰማራት የኬሚካል ርጭቱን ለመጀመር እየተሰራ መሆኑ ተገልጿል። ሚኒስቴሩ የበርሃን በጣን ለመከላከልና ለመቆጣጠር በሚደረግ ጥረት ውስጥ በቀን እስከ 8000 ሊትር ኬሚካል በመጠቀም ርጭት እያከናወነ መሆኑ ተገልጿል። በነጃዋር መሐመድ ላይ ከተመሰረቱት 10 ክሶች 6ቱ እንዲቋረጡ ፍርድ ቤት እንደወሰነ ቢቢሲ አማርኛ ዘግቧል። ይቋረጡ የተባሉ ክሶች የጦር መሳሪያ ዋጅን በመተላለፍ የተመሰረቱትና ጃዋርን በቀለ ገርባና ጠባቂዎቻቸውን ጨምሮ 12 ተከሳሾችን የሚመለከቱ ናቸው። አቃቤ ሕግ ክሶቹን እንዲያሻሽል ቀደም ሲል በታዘዘው መሰረት አላሻሽልም በማለቱ ነው ክሶቹን እንዲቋረጡ የታዘዘው። ችሎቱ የተከሳሾችን የእምነት ክደት ቃል ለመቀበል ቀጣይ ቀጠሮ መስጠቱ ተዘግቧል። ወደ ኤርትራ ለስልጣና የተላኩ ምልምል ሶማሊያውያን ወታደሮች በኢትዮጵያ የትግራይ ግጭት ተሳትፈዋል ስለመባሉ የሶማሊያ መንግስት እውነተኛ መረጃ እንዲሰጥ ውስጣዊ ግፊት እንደበረታበት አሶሺየትድ ፕሬስ ዘግቧል። ልጆቻችን በጦርነቱ ሳይመገዱ አይልቀሩም የሚል ስጋት ያደረባቸው እናቶች በሞቃዲሾና ሌሎች ከተሞች ባደረጉ ሰላማዊ ሰልፍ መንግስት ማብራሪያ እንዲሰጣቸው መጠየቃቸው ተዘግቧል። በተለያዩ ክልሎች በሰላማዊ ዜጎች ላይ የሚፈጸሙን ጅምላ ግድያ ለማስቆም የህዝብ ተወካዮች ምክር ቤት አንድ ቡድን ለማቋቋም እንደወሰነ ፋና ብሮድካስት ዘግቧል። ቡድኑ በተለያዩ ቦታዎች በዜጎች ላይ ስለሚደርሱ ጉዳቶችና የተጎዱና የተፈናቀሉ ዜጎች ስለሚቋቋሙበት ሁኔታ ለምክር ቤቱ ሐሳብ ያቀርባል። በቤንሻንጉል ጉሙዝ ክልል መተከል ዞን እና በሌሎች የሀገሪቱ ክፍሎች ማንነትን መሰረት ያደረገ ግድያ ሲፈጸም እንደቆየ ከቀረበልኝ የውሳኔ ሐሳብ አረጋግጫለሁ ብሏል ምክር ቤቱ። ሱዳን ከጎረቤቷ ኢትዮጵያ ጋር ጦርነት ውስጥ መግባት እንደማትፈልግ የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱፈታህ አልቡርሃን በአንድ ስብሰባ ላይ መናገራቸውን ከሱዳን ዜና ወኪል ሱና ዘግቧል። ሆኖም ከሉዓላዊ ግዛታችን ለኢትዮጵያ ስንዝር መሬት አንሰጥም ያሉት ቡርሃን በቅርቡ በወታደራዊ ኃይል ላስመለስናቸው ግዛቶች እውቅና የሚሰጥ የድንበር ስምምነት ማድረግ እንፈልጋለን ብለዋል። ሱዳን በኢትዮጵያ ድንበር በኩል ወታደሮቿን ያሰፈረችው ቦታዎች በሙሉ ግዛቶቿም እንደሆኑ ተናግረዋል። አዲሱ የአሜሪካ ፕሬዝዳንት ጆ ባይደን የተወሰኑ ሀገራት ዜጎች ወደ አሜሪካ እንዳይገቡ የተጣለውን የጉዞ እገዳ ማንሳታቸው ተዘግቧል። ከአመታት በፊት ጀምሮ ዜጎች ወደ አሜሪካ እንዳይገቡ ከተከለከሉባቸው ሀገራት መካከል ኤርትራ፣ ሱዳንና ሶማሊያ ይገኙበታል። ለአንድ አመት ወደ አሜሪካ እንዳይገቡ ታግደው ስለቆዩ የሀገሪቱ ዜጎች ውጭ ጉዳይ መስሪያ ቤታቸው ሪፖርት እንዲያቀርብላቸው ፕሬዝዳንቱ ማዘዛቸው ተዘግቧል። በትግራይ ክልል ሜጀር ጀነራል መሐመድ አሻና ብርጋዴር ጀነራል ሙልጌታ በርሄ የተባሉ ከፍተኛ መኮንኖች እጃቸውን እንደሰጡ የኢትዮጵያ ዜና አገልግሎት የመከላከያ ሚኒስቴር ኃላፊዎቹን ጠቅሶ ዘግቧል። ከፍተኛ መኮንኖቹ ከመከላከያ ሰራዊት ጦር ተቆጥ በኋላ ህወሓትን ልዩ ኃይል የተቀላቀሉ ናቸው። በክልሉ ከተካሄደው ህግ የማስከበር ዘመቻ በፊት ጀምሮ የህወሓትን ልዩ ኃይል ሲያሰለጥኑ፣ ሲያስተባብሩና ሲያዋጉ እንደቆዩ ተጠቅሷል። መኮንኖቹ የት ቦታ እጃቸው እንደሰጡ ግን ዘገባው አላብራራም። ምርጫ ቦርድ ለሀገር አቀፉ ምርጫ ለመራጮች ትምህርት ለሚሰጡ 24 ሀገር በቀል ሲቪል ማህበራት የመጀመሪያ ዙር እውቅና እንደሰጠ በማህበራዊ ትስስር ገጹ አስታውቋል። እውቅና ከተሰጣቸው መካከል የኢትዮጵያ ሰብአዊ መብቶች ጉባኤና ኮንሰርቲየም ፎር ኢትዮጵያ ሂውማን ራይትስ ኦርጋናይዜሽን የተባሉ ሲቪል ማህበራት ይገኙበታል። የኢትዮጵያ ፓርላማ ሰሞኑ ለመንግስታዊ ኢትዮጵያ ዜና አገልግሎት 7 የቦርድ አባላትን መሾሙ ሸገር ዘግቧል። የትግራይ ብልጽግና ፓርቲ አመራር የሆኑት አብርሃም በላይ ዶክተር በጠቅላይ ሚኒስትር አቅራቢነት የዜና አገልግሎቱ ቦርድ ሰብሳቢ መሆናቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል የሁድ ጨዋታ ፕሮግራማችን በብሩክ በረከት የተዘጋጀውን እናሰማለን።
በሙታን መካከል በረከት ንጉሴ የቅዱስ ጳውሎስ ሆስፒታልን የሬሳ ክፍሉን በር ከፍቶ ሰይጣንን ሊያስወጣ ከደጃፍ ትንሽ ቆመ። ከዛም ወደ ውስጥ ዘልቆ በሰለለ ድምፁ እንደምን አደራችሁ ሙታኖች አለ። ሙታኖቹ እንደማያወሩ እንደማይሰሙ ያውቃል። ግን ዘውትር ጠዋት ከግነዛው በፊት ለሕያዋን የሰጠውን ሰላምታ ለሙታኑም አይነፍግም። ማንደፍሮ ለአስራ ሁለት ዓመታት በቅዱስ ጳውሎስ ሆስፒታል በገናዥነት ሰርቷል። ማንደፍሮ አስክሬን አጥቦ እግርና እጅ አጠጋግቶ በማሰር በነጭ ጨርቅ ጠቅልሎ የሟች ቤተሰብ ባመጡት ሳጥን ከቶ ያስረክባል። ሕፃን ወጣት ጎልማሳው ሽማግሌው ወደ አፈር ከመውደቃቸው በፊት ማንደፍሮ መዳፍ ላይ ይወድቃሉ። ከሥራው መልስ አመሻሽ ላይ በትየርጉዬ ቤት አረቄ ውስጥ ይደበቃል። ከሙታን ጋር ሲታገል የዋለውን ሰውነቱን ከምግብ ይልቅ አረቄ ከመኝታ በፊት ስካርን ይሰጠዋል። እንደ አስክሬን በጥልቅ ዝምታ ተውጦ መለኪያውን ጨብጦ ያመሻል። ከዛም ሰው ከንቱ ነው፣ ሰውና ሸክላ ተሰባሪ ነው፣ ሕይወት በጣም አጭር ነው፣ ጊዜያችሁን በጎ ስሩበት፣ ነገ ወይ ዛሬ እንሄዳለን፣ የሞት መንገደኞች ነን። ድምፁን ጮክ አድርጎ መፈክር እያሰማ በብቸኝነት ወደሚኖርበት ክፍል እየተወላገደ ያዘግማል። የአካባቢው ነዋሪዎች የሞት አይቀሬነት መፈክሮችን በምሽት ሲሰሙ ማንደፍሮ ሰክሮ እያለፈ ነው ይባባላሉ። ማንደፍሮ ትዳር ልጅ የለው፣ የሟቾችን መንፈስ ተሸክሞ በሐዘንና በምሬት ይኖራል። በሌሊት የሟቾችን መንፈስ ይረብሹታል። የሞቱ ለግላጋ ወጣቶች አስክሬን እንቅልፍ ይነሱታል። ሞት ለሰው ልጅ የተሰጠ ዕዳ መሆኑን በሚያያቸውና በገነዛቸው አስክሬኖች አረጋግጧል። አስክሬኖቹም በሚገንዝበት ጊዜ እኛም ወደዛው ወደ እናንተው እንመጣለን እያለ ይነቀንቃቸዋል። እንደ ማበድ ያደርገዋል። ጀምበር ስታዘቀዝቅ የትየርጉዬ አረቄ እንደ መድኃኒት ያረጋጋዋል። ማንደፍሮ ማልዶ ነቃ። ወደ ሥራ ቦታ ከወትሮ ቀደም ብሎ ጉዞ ጀመረ። እትየርጉዬን የዋናው መንገድ ጫፍ አገኛቸው። ምነው በጠዋት እትዬ አላቸው። አይ እዚህ አሉ በጣታቸው እያመላከቱ። አስፋልቱን ተሻግረህ ካለው ጫካ ጠበል ፈልቆ የኪዳነ ምሕረት ቤተ ክርስቲያን አቋቁማ ልሳለም ሄጄ ነው ብለውት እትየርጉዬ ሳይሰናበቱት ሄዱ። ማንደፍሮ የሥራው ሰዓት ገና ስለሆነ ሊሳለም ሄደ። ማንደፍሮ ከረጅም ጊዜ በኋላ ጸበል አናቱ ላይ አፈሰሰ። የጠዋት ቅዳሴን ሰማ። ውስጡን ሰላም ተሰማው። በደስታ ወደ ሥራው ተጓዘ። እንደ ልማዱ የአስክሬንን ክፍል ከፍቶ እንደምን አደራችሁ ሙታኖች አለ። ባልጠበቀው ሁኔታ ከሙታን መካከል ደህና እግዚአብሔር ይመስገን የሚል ሻካራ ድምፅ ተሰማ። በዚህ ጊዜ ማንደፍሮ ዓይኖቹ ፈጠጡ። አንደበቱ ተቆለፈ። ተዝረፍሽፎ የሲሚንቶ ወለሉ ላይ ተዘረገፈ። በአስክሬን ክፍሉ ዙሪያ ለአንድ ሐዘን ለአንዱ ደስታ ሆነ። ከሙታን መካከል ወደ ሞት ጎዳና መንገድ የጀመረ በሕክምና ስተት ሞቷል የተባለው ክርስቶስ ሳይመጣ በማንደፍሮ ድምፅ የተቀሰቀሰው ተራምዶ ሲወጣ ሊቀብሩት የተዘጋጁት ሕዝብ አዝለው ተጨፈሩ። ገናጁ ማንደፍሮ ሥራው ቦታ ካሉት ከሙታኖች ጋር በትየርጉዬና በደንበኞቻቸው ለቅሶ ታጅቦ ተቀላቀለ። ከእውነተኛ ታሪክ የተቀዳ። መልካም ዕለተ ሰንበት።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከጧት 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። አሁን ከዚህ በመቀጠል በዛሬው የውይይት ፕሮግራማችን አንድ እንግዳ ይዘንላችሁ ቀርበናል። ዶክተር ሸጋው መንግስቴ ይባላሉ። የዛሬው ውይይታችን የሚያተኩረው ሰሞኑን በዓለም ዙሪያ የሚገኙ የአማራ ተወላጆች ብሔር ተወላጆች የሚያካሂዱትን የሶሻል ሚዲያ ጉዳይ በተመለከተ ነው። ይሄንን በተመለከተ ከሳቸው ጋር ውይይት እናደርጋለን። ጠናስትልኝ ዶክተር ሸጋው መንግስቴ።
ጠናስትልን አቶ አመድ።
ይሰማል ብዬ ተስፋ አደርጋለሁ። በደንብ እንግዲህ ጠጋ ብለው ድምጾን ከፍ አድርገው አድማጮቻችን በደንብ እንዲሰሙ ያርጉልን። እስቲ ይሄ የምታካሂዱት የሶሻል ሚዲያ ላይ ያሰባችሁት ምንድን ነው? አላማው ምን ለማድረግ ነው የምትፈልጉት? ምንድን ነው አላማው ምንድን ነው?
እሺ፣ አመሰግናለሁ አቶ አህመድ። በመጀመሪያ ስለጋበዛችሁኝ ሬዲዮ ፕሮግራማችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ይህ ፕሮግራም የሶሻል ሚዲያ ዘመቻ በዋናነት በአማራ ሕዝብ ላይ ለዘመናት በተለይ ደግሞ ከቅርብ ጊዜ ወዲህ በጣም በሚዘገንን ሁኔታ እየደረሰ ያለውን ግድያ ወይም ደግሞ የዘር ማጥፋት ተብሎ የሚፈረጅ አይነት ግፍና መከራ ለዓለም አቀፍ ሕብረተሰብ የማሳየት ዘመቻ ነው። ማህበራዊ ሚዲያ በተለይ ደግሞ ተሰሚነት ያላቸውን የፖለቲካ አመራሮችን የሚዲያ አካላትንና ድርጅቶችን ከሰብአዊ መብት ጋር የተያያዘ ስራ የሚሰሩ ድርጅቶችን ለማሳወቅ እየደረሰ ያለው ግፍና መከራ በአማራ ህዝብ ላይ እየደረሰ ያለው ግፍና መከራ በኢትዮጵያ ውስጥ ያንን የማሳወቅና እነሱም በሚችሉት መጠን ይህንን ግፋውቀው የማስቆም ስራ እንዲሰሩ ለማድረግ የተጀመረ ዘመቻ ነው። ይህ ዘመቻ የሚካሄደው በዋናነት እስካሁን በ18 በሚሆኑ የአማራ ማህበራት ወይም አደረጃጀቶች አማካኝነት ነው። በብዙ አካባቢዎች ያሉ የአማራ ማህበር አደረጃጀቶች ከደቡብ አፍሪካ እስከ አውስትራሊያ፣ አውሮፓ፣ ኖርዝ አሜሪካ፣ ካናዳ እና አሜሪካ ጨምሮ ያሉ የአማራ ማህበር አደረጃጀቶች የሚሳተፉበት ነው። ብዙ ታዋቂ ሰዎች የሚሳተፉበት ነው። ስለዚህ በዋናነት በአማራ ላይ እየደረሰ ያለውን የዘር ማጥፋትና የማፈናቀል የግድያ ሁኔታዎችን ለዓለም ሕዝብ የማሳወቅ ዘመቻ ነው። አስፈላጊ ከሆነ በፕሮግራሙን ወይም ዝርዝሩን ማስረዳት ይችላለሁ። ለምሳሌ በሁለት ከፍለን ነው የምንሄድበት ዘመቻውን። የመጀመሪያ ፌዝ ዋን ብለን የምንከፍለው በተለይ ደግሞ የኤትኒክ ክሊንሲንግ ወይም ደግሞ የዘር ማጥፋት ዘመቻ የመጀመሪያ ሳምንት ላይ ማስ ኪሊንጎችን ወይም በጅምላ የሚካሄዱ ግድያዎችን ብዙዎቻችን እንደምታውቁት በብዙ የኢትዮጵያ አካባቢዎች ከመተከል ጀምሮ ማይካድራ፣ የኦሮሚያ አካባቢዎች፣ ወለጋ፣ ከዛ በፊትም ሻሸመኔ አካባቢ፣ ባሌ አርሲ አካባቢ የተደረጉ የጅምላ ግድያዎች አሉ። የዓለም አቀፉ ማህበረሰብ እነዚህን ጉዳዮች በተመለከተ መስማት ያለበትን ማወቅ ያለበትን በትክክል ስላላወቀ በትክክልም መረጃው ስላልደረሰው ተገቢውን እርምጃም የማውገዝም ሆነ የማስቆም እርምጃ ሊወስድ አልቻለም። ይህንን ማድረግ ያለብን ደግሞ እኛ የአማራ ብሔር ተወላጆች በየአካባቢው የምንኖር የአማራ ብሔር ተወላጆች ይህንን ግን በምንችለው መልኩ ተደራጅተን ለዓለም ሕዝብ ማሳወቅ አለብን። ስለዚህ የመጀመሪያ ሳምንት ዘመቻችን የዘር ማጥፋት ዘመቻውን ወይም የዘር ማጥፋት የተደረገባቸውን አካባቢዎች ለይቶ ዶክመንቶችን አዘጋጅቶ መረጃዎችን አቀናጅቶ በትዊተርም በፌስቡክም በሌሎችም የማህበራዊ ሚዲያ ወይም የማህበራዊ ትስስር መንገዶች ለዓለም ሕዝብ የማሳወቅ ስራ ነው። ይህንን ለመስራትም ብዙ በተቀናጀ መልኩ ብዙ ስራዎች ተሰርተዋል። ለምሳሌ በየምንኖርበት አካባቢ ያሉትን በውጭ ጉዳይ ሚኒስቴር አካባቢ ያሉ በሂማን ራይትስ አካባቢ የሚሰሩ እንደዚሁ ታዋቂ ግለሰቦችን፣ ሚኒስትሮችን፣ ጠቅላይ ሚኒስትሮችን የትዊተር አካውንታቸውን መዝግበን እነሱን ታግ እያደረግን ያንን ሜሴጅ መልክቱን በትክክል እንዲረዱት የማድረግ ዘመቻ ኦልሬዲ ተጀምሯል። ባለፈው ሳምንት ይህንን ስንሰራ ነበር የቆየ ነው። ሁለተኛው ወይም በሚቀጥለ ሳምንት እናደርገዋለን ብለን የምናስበው የኢኮኖሚክ ጀኖሳይድ የሚባለው ወይ ደግሞ የአማራን ህዝብ ሲስተማቲካሊ በኢኮኖሚ የማደህየትና ከነበረበት አካባቢ የማፈናቀል ከእርሻው ሊሆን ይችላል፣ ከንግዱ ሊሆን ይችላል፣ የመዝረፍ፣ የማቃጠል፣ የማውደም እና የማደህየት ዘመቻዎች እነዚህንም በወሬ ሳይሆን በተግባር በየአካባቢ የተደረጉ ነገሮችን ሰንደን በዶክመንት ለዓለም ህዝብ የማቀፍ የማሳየት እና በዓለም አቀፍ ደረጃ ያሉ ተቋማትም ሚዲያዎችም ያንን አቴንሽን እስከሚሰጡ ድረስ ጆሮ እስከሚሰጡ ድረስ እነሱ ጋር እስከሚደርስ ድረስ በስጋት ያንን ስራ የመስራት አላማ ያለው ነው። ኢኮኖሚክ ጀኖሳይድን በጣም በከፍተኛ ሁኔታ ለረጅም ዓመታት በቅርብ ዘመን አይደለም ስልጠናዎቹ ጀምሮ ሲካሄድ የነበረ የአማራን ህዝብ ገበሬ ሳይቀር ነጋዴ ሳይቀር ሰራተኛ ሳይቀር የማፈናቀል በከፍተኛ ሁኔታ የማደየት ስራ ሲሰራ ነበር። ያንን በዶክመንት አቅርቦ ለዓለም ህዝብ የማሳወቅ ስራ ነው። ሶስተኛው የፖለቲካል ክሊንሲንግ እንለዋለን። ሲስተማቲክ የሆነ ኤክስክሉዥን ነው። የአማራ ፖለቲከኞችን የማጠልሽ
ዶክተር ሸጋው ሶስቱን የምንሄድባቸዋለንና እስቲ ከመጀመሪያው መጀመሪያ ራሱን የዘር ማጥፋት የሚለውን ጄኖሳይድ የሚለውን እንምጣበት። ይሄ ነገር ግን አሳማኝ ይሆናል? አንድ ጄኖሳይድ ኢትዮጵያ ውስጥ ተፈጸመ ስትሉ ተአማኒነት ይኖረዋል? አንድ ሁለተኛ ይሄ ነገር በአሁኑ ጊዜ ኢትዮጵያ በዚህ አይነት ቀውጥ ችግር ባለችበት ጊዜ እንዲህ አይነቱን ችግር ወደ ውጭ አውጥቶ መናገሩ ሀገሪቱን አይጎዳትም ወይ? የሀገሪቱን ስም ጥላሸታ ያለብሰውም ወይ? ይሄንን እንዴት ታውታላችሁ? እንደዚህ አይነት ችግር መፍጠር በአሁኑ ጊዜ ጥሩ አይደለም የሚሉ አሉ። እንዴት ታውታላችሁ እናንተ?
እሺ አመሰግናለሁ። የዘር ማጥፋት የሚባለው ነገር ምን መረጃ አላችሁ የሚባለው ይሄኛው ከዚህ በፊት የተደረጉትን ከአርባ ጎብ ከበደኖ ጀምሮ ያሉትን ነገሮች እንኳን ብንተዋቸው በቅርቡ በማይካድራና በመተከል የተደረጉት ነገሮች በዓለም አቀፍ ተቋማትም በኢትዮጵያ ሂውማን ራይትስ ኮሚሽንም ጀኖሳይድ ተብሎ በግልጽ የተገለጸና የተነገረ ነው። የጀኖሳይድ ክራይቴሪያዎችን ሁሉንም ክራይቴሪያዎች የሚያሟላ ነው። ከላይ እስከታች ጀኖሳይድ ዋች ያወጣቸውን መመሪያዎች ብናይ ስም ሰጥቶ ማንነትን ለይቶ ቋንቋን፣ ብሔርን የመሳሰሉትን ነገሮች ከዚህ ከማጠፍሸቱ ጀምሮ ተግባራዊ እስከማድረጉ ድረስ ያለው ነገር በተደራጀ ኃይል አንድን ሰው በማንነቱ ለይቶ ቁጥር አይደለም ሩዋንዳ እስከሚደርስ ድረስ ወይ አንድ ሚሊዮን እስከሚደርስ መጠበቅ የለብንም። ማይካድራ ከአንድ ሺህ ሰው በላይ ያ የታረደው በማንነታቸው የሄዱ አማራነታቸው ብቻ ያስገደላቸው ስራ ፈላጊዎች ናቸው። ስለዚህ በዛ ላይ መረጃ አቅርቡ ቢባል በጣም ብዙ መረጃዎች አሉ፣ ዶክመንት አለን። በዛ ላይ ደግሞ የዓለም አቀፍ ተቋማት አምነስቲ ኢንተርናሽናልም የኢትዮጵያ ሂውማን ራይትስ ኮሚሽንም አድሚት አክሴፕት ያደረገው የተቀበለው በአማራ ተወላጆች ላይ በተለያዩ አካባቢዎች የዘር ማጥፋት ተካሂዷል የሚባል ያ በዛ ላይ ግርታ ሊኖር አይገባም። በትክክልም ጀኖሳይድ ነው፣ በስሙ ነው መጠራት ያለበት። ሁለተኛ ይሄ ነገር የሀገሪቱን ኢሜጅ ያበላሻል። ኢትዮጵያ በብዙ ችግር ውስጥ ነው ያለችው፣ በዚህ ችግር ውስጥ እያለ ሌላ ካምፔን መፍጠር የኢትዮጵያን ምስል ያበላሻል የሚባለው ትክክል አይመስለኝም። ምክንያቱም እንዴት ነው ቪክቲምን አትናገር እያሉ ወይም ደግሞ ተጎጂውን ድምፅ አትሰሙት እያሉ የኢትዮጵያ ምስል ማቆየት የኢትዮጵያን እንደ ሀገር ማቆየት የሚቻለው? ይህንን የሚሉ ሰዎች ሲጀመር አመለካከቱ ጥሩ አይደለም፣ ትክክልም አይደለም። መጀመሪያ አንድ የተጎዳ ማህበረሰብ በጉዳቱ ልክ የጉዳቱን መጠንና የጉዳቱን ሁኔታ ማወገዝ ያስፈልጋል፣ መወገዝም አለበት። በጣም በሚያሳዝን ሁኔታ ግን ብዙ ኢትዮጵያን እንወዳለን የሚሉ ድርጅቶችም ግለሰቦችም ይሄን መከራ በቅርቡ እንኳን ባንዳን ጊዜ እንኳን ይሄን መከራ ሲደርስ አውግዙ አለማውገዛቸው ብቻ ሳይሆን ሌላው ሰው ሲናገር የማሸማቀቅ ዝም የማሰኘት በተለያየ መልኩ ደግሞ የመቻ የመፈስ ስራ የሚሰሩ ይሄ አይጠቅምም ኢትዮጵያን የሚጠቅማት የደረሰው ችግር በጋራ ስናወግዝ የደረሰው ችግር የተፈናቀሉትን ህዝቦች መካከል በተሰባቸው ህዝቦች ስናግዝ በጋራ ስንቆም ነው። አለበለዚያ ይህ ችግር እየተባባሰ ይሄድ እያየን ኢትዮጵያ ኢሜጅ ይበላሻል እያል ዝም እያልን ከሆነ በአማራ ደም ነው ወይ ኢትዮጵያ የምትቆመው? በአማራ መፈናቀል ነው ወይ ኢትዮጵያ ስም የሚታደሰው? በነገራችን ላይ የውሸት እንኳን እኛ በእውነት ነው የምንናገረው፣ መረጃ ይዘን ነው የምንናገረው። በውሸት ትግራይ ውስጥ በቅርቡ የተደረገውን ነገር በውሸት እያሰራጩ ዓለም አቀፍ ተቋማት በሚዲያዎች ኢትዮጵያን ስም በከፍተኛ ሁኔታ እያጠለሹ ያሉ ኃይሎች አሉ። ስለነዛ ብዙ ሲባል አልሰማም፣ ግን የአማራ ህዝብ ወይ በአማራ ህዝብ ላይ እየደረሰ ያለውን መከራ መናገር ኢትዮጵያን ምስል ያበላሻል የሚባለው ትክክል አይመስለኝም። መጀመሪያ ውጭምን መርዳት ማገዝ የተፈጸመውን ድርጅትን በስሙ መጥራት ያስፈልጋል። በማለባበስ አትናገር በማለት የኢትዮጵያን ስም ወይም የኢትዮጵያን ምስል ማስተካከል ይቻላል ብዬ አላስብም። እኔ በግሌ እንደዚህ የሚሉ ሰዎችን ያንን ድርጅት በተግባር ሲያወግዙ ስለማላያቸው፣ ሲያድበሰብሱ ስለማያቸው በብዙ ጊዜ በምንኖርበት አካባቢ በሙሉ ያ አስተሳሰብ ያላቸው ኢትዮጵያ ትፈርሳለች፣ እንደዚህ ከሆነ አማራ ከተናገረ አማራ ላይ የሚደርሰው ግፍ ከተናገረ ኢትዮጵያ ትፈርሳለች የሚባል ነገር ትክክል አይመስለኝም። ያንን ለማለት ነው የምፈልገው። አመሰግናለሁ። አቶ
ዶክተር ሸጋው የኢኮኖሚም ሲጠቅሱ ሰምቻለሁ። እንዴ ኢትዮጵያ ውስጥ አማራው ብቻ ነው እንዴ የኢኮኖሚ መፈናቀል የደረሰበት? በአብዛኛው ሁሉም ኢትዮጵያዊ ደርሶበት የለም እንዴ? እንዴት ነው የተለየ ያደረጉት እርስዎ ወይንም ይሄ የእናንተ ንቅናቄ?
የኛ የአማራ ላይ መፈናቀሎች ተካሂደው ሊሆን ይችላል፣ በግጭቶች ሶማሌና ኦሮሞ ሲ በተነሳ ግጭት ሰዎች ተፈናቅለዋል። ግን ይሄኛው በአማራ ላይ የደረሰው ለዘመናት የደረሰው የኢኮኖሚ ጄኖሳይድ ብለን ፍላቻ የምናደርገው አይነት ግፍና መከራ ግን በጣም በተለየ መልኩ በጣም በተጠና መልኩ የአማራ ተወላጆችን የአማራ አርሶ አደሮችን በኢትዮጵያ ውስጥ በሁሉም ቦታ በሄዱበት አካባቢ ጉራ ሰዳን ማንሳት ይቻላል፣ ወለጋን ማንሳት ይቻላል። በተደጋጋሚ አሁን በቅርቡ እንኳን ለውጥ መጣ ከተባለ በኋላ እንኳን በአርሲ፣ በባሌ፣ በሻሸመኔ አካባቢ በሁሉም አካባቢዎች በመተከል የአማራዎችን ህይወት ከማጥፋት ባለፈ ተመልሰው እንዳይነሱ በሚያደርግ መልኩ ሀብታቸው ይዘረፋል፣ እርሻቸው ይቃጠላል፣ ማሳቸው ይቃጠላል፣ ዲስፕሌት ይደረጋሉ፣ ከቦታ ይፈናቀላሉ፣ በአካባቢ እንዳይኖሩ ይደረጋል። ይሄ ኢኮኖሚክ ጄኖሳይድ ነው። እንደውም አንዳንድ ጊዜ አሁን በከተማዎች አካባቢ ራሱ እኮ የአማራ ይዞታዎች የሆኑ አማራዎች የሚኖርባቸው አካባቢዎች ያሉ የያዟቸው መሬቶች፣ የንግድ ቦታዎች በተጽዕኖ በጫና ከየአካባቢ እንዲወጡ ይደረጋሉ። ይህም በተግባር የታየ ነው። አዲስ የሆነ ነገር አይደለም። ላለፉት 30 ዓመት ሲደረግ የነበረ ዶክመንት ማቅረብ የሚቻልበት ነው። ግን ኢትዮጵያ ውስጥ በሙሉ ማንም ሰው መረጃ ማቅረብ አይችልም። ኢትዮጵያ ውስጥ በሙሉ መፈናቀል ይደረጋል የሚባለው ውሸት ነው። መፈናቀል ከተደረገ ኢኮኖሚ መፈናቀል ከተደረገ አማራን ታርጌት ያደረገ ነው። ይህ ደግሞ የፖለቲካ ስሪት የፖለቲካ ስብከት ውጤት ነው። ይችን ሀገር ወደ እናንተ ቦታ የመጡት ሊገርሷችሁ ነው፣ መሬታችሁን ሊወስዱ ነው ተብሎ ፖለቲከኞች፣ የፖለቲካ ሹመኞች፣ የአካባቢ ሰዎች ስለሚናገሩ ነው ምስኪን አርሶ አደር ከየቦታው ሲፈናቀል የኖረው። ይህ በዶክመንት የተቀመጠ ነገር ነው። ሌላ አካባቢ በጦርነት በግጭቶች የተፈናቀሉ ቢኖር እንኳን በአስቸኳይ የሚቋቋሙበት ሁኔታ ነው ያለው። የአማራ ተፈናቃዮች ዞር ብለው የሚያያቸውም የለም። ይህንን የምናውቀው ነገር ነው። ይህ ፓርቲ የመንግስት አካላት፣ የፖለቲካ ሽመኞች፣ ይሄኛም የዲያስፖራ አማራ ማህበረሰብ ጥፋት ነው። ዞር ብለን የማየት የማገዝ የማቋቋም ያንንም ያለማቀ ተረድቶ ሲስተማቲክ የሆነ የኢኮኖሚ ጄኖሳይድ እየተካሄደ እንዳለ እንኳን ለማሳወቅ እንኳን ደፍረን የተንቀሳቀስንበት ጊዜ በጣም ውስን ነው። በጣም ጥቂት ድርጅቶች፣ በጣም ጥቂት ግለሰቦች የሞከሩ አሉ። ግን ይህ በኢትዮጵያ ታሪክ ውስጥ ተሰንዶ ተመዝግቦ የተቀመጠ ጉዳይ ስለሆነ የሚያስቸግር አይደለም። ዶክመንት አለን። በዶክመንት የታገዘ ነው።
ዶክተር ሸጋው
ይህንን ነው ማለት የሚችል
ዶክተር ሸጋው
አቤት አቤት።
እዚህ የምታደርጉት አሁን በቅርቡ እንግዲህ የምትጀምሩት ንቅናቄ ላይ በማስ ሚዲያ በዚህ በሶሻል ሚዲያ ላይ ምን ይላል? ጥላቻን የሚሰብኩትን ተጠያቂ ለማድረግ ያላችሁ ጽሑፍ አለ። ጥላቻን የሚሰብኩትን ተጠያቂ ለማድረግ እነማን ናቸው ጥላቻን የሚሰብኩት?
ጥላቻን የሚሰብኩት ብዙዎቹ እንግዲህ በግለሰብ ደረጃ የሚታወቁ አይደለም፣ ግን የሚታወቁም አሉ። መጥቀስ አልፈልግም፣ ግን አክራሪነትን የአማራን ጠላትነት ለረጅም ዘመናት ሲሰብኩ የነበሩ በአደረጃጀትም በአመለካከትም በዶክመንትም አዘጋጅተው ይህንን ስራ ሲሰሩ የነበሩ አካላት አሉ። ይሄ አማራን ለይቶ ባልዋለበት እና ባልበላበት የማጥቃት ዘመቻ የተለያዩ ፕላትፎርሞች በውጭ ሀገርም በሀገር ውስጥም እንደ ፖለቲካ ስታብ ተደርጎ የተቀረጸ ነገር ነው። ያንን የሚሰሩ ሰዎች አሉ። ቅድም እንዳልኩት መተከል ላይ የሚደረግ የዘር ጭፍጨፋ አንድ ምስኪን ጉሙዝ ተነስቶ ድንገት የሚፈጽመው ጭፍጨፋ አይደለም። የተደራጁ ኃይሎች በተለይ ደግሞ የአክራሪ በእተኝነት መንፈስ የተጠናወታቸው ለረጅም ጊዜ በዶክመንት በፕሮፓጋንዳ በዘመቻ ሲሰሩበት የቆየ ነገር ነው ወደ ተግባር እየተለወጠ ያለው። ሁሉም አካባቢዎች ድንገት የሆነ ነገር ሳይሆን ይሄ ነው። መጀመሪያ በቃል በማስጠናት ዶክመንት በማዘጋጀት የአማራን ጠላትነት በመስበክ በኋላም በተግባር ምስኪኑ ህዝብ ተነስቶ አብሮት የኖረውን ህዝብ እንዲገድል፣ እንዲያስተናቅል፣ እንዲዘር የሚደረግበት ስራ ነው ያለው። ይሄ ዋናው ዋናው አቀንቃኝ የኦነግና የቲፒኤልኤፍ መንፈስ ያለባቸው ድርጅቶችና ግለሰቦች የሚያደርጉት ነው። ይህ በግልጽ መታወቅ አለበት። ኢትዮጵያ ውስጥ ለሚደርሰው ለዚህ ሁሉ ችግር የሁለቱ ቅንጅት አሁንም እየቀጠለ ላለው መከራ የሁለቱ ቅንጅት ትልቅ አስተዋጽኦ አለው እና በግለሰብ ደረጃ ያንን መንፈስ ይዘው የሚቀሰቅሱ በዩቲዩብ ይሁን በጽሁፍ ይሁን በፌስቡክ ይሁን በሌላ ፕላትፎርም የሚቀሰቅሱ ሰዎች አሉ። አማራን በለ አማራ ነው ጠላት፣ ከአማራ ጋር መኖር አይቻልም፣ በጣም ዘግናኝ ዘግናኝ የሆኑ የስድብና የማዋረድ እንደ የመናቅ የማናናቅ ዘመቻዎች ይሄ ጄኖሳይድ ፕሮሲጀሮቹ አንዱ አካል ነው። መጀመሪያ ስም ማውጣት፣ በዛ ስም ለይቶ ያንን አካል የማጥቃት እንቅስቃሴ የጽሁፍ ስራዎችን መስራት እንዲህ አይነት ነገሮች እያሉ 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 ነው እንግዲህ ተግባር ላይ አሁን በቀን 1000 ሰው በቀን 200 ሰው 300 ሰው ህፃናት፣ ሴቶች፣ ወጣቶች ማንንም ሳይለይ በማንነታቸው የሚታረዱ። ስለዚህ እነዚህ አካላት ይታወቃሉ፣ ለረጅም ጊዜ ይታወቃሉ። ግን በተለይ ደግሞ የህወሓትና የኦነግ መንፈስ ያለባቸው ግለሰቦች ድርጅቶች ናቸው ብዬ ነው የምወስደው።
ዶክተር ሸጋው ቅድም ሲናገሩ እንግዲህ እንዳሉት ከሆነ በአማራው ላይ ከፍ ያለ በደል እየተፈጸመበት ነው ከሰላሳ ዓመት ወዲህ ጀምሮ። በአብዛኛው ይሄ ሁሉ በደል ሲሆን የኢትዮጵያ ህዝብ በጣም ሩህሩህ፣ ለሰው አዛኝ፣ ለፈጣሪ የሚገዛ የዋህ ደግ ሰው ነው። ይሄ ሁሉ በደል ሲፈጠር እንዴት የኢትዮጵያ ህዝብ እስካሁን ድረስ ይሄን ነገር ሆ ብሎ ወጥቶ አልተቃወመም? እናንተስ ብትሆኑ የአማራ ድርጅቶችን ሲናገሩ ሰምቻለሁ፣ እኛም ድካም አለብን ይሄን ለማስረዳት ብሏል። ይሄ ሁሉ እንዲሆን እስኪሆን ድረስ ምንድን ነው ምክንያቱ? ተቀባይነት ያጣው ተአማኒነት ያጣው ለምንድን ነው? እውነት ስላልሆነ ነው? እርስዎ የነገሩኝ ነገር እውነት ስላልሆነ ነው ወይስ የኢትዮጵያ ህዝብ ጆሮ ዳባ ልበስ ብሎ ነው?
ያ በትክክል ያ መጀመሪያ የኢትዮጵያ ህዝብ እንደ ህዝብ አንተ እንዳልከው በትክክል ሮሮ ህዝብ ነው፣ ቅን ህዝብ ነው። ከአማራ ህዝብ ጋርም በየቦታው ከሞያሌ ጀምሮ ወደ ምዕራብም ወደ ምስራቅም ወደ ተለያየ አካባቢዎች ብንሄድ አማራው ከሌላው ህዝብ ጋር በሰላም በፍቅር የሚኖር ህዝብ ነው። ኢትዮጵያ ህዝብ እንደተባለው ሩሩ ነው፣ የሚተጋገዝ ህዝብ ነው፣ በችግር የሚደርስ ህዝብ ነው። ግን ይህንን አማራ ህዝብ ላይ የሚደርሰውን ችግር ሆ ብሎ ተነስቶ ያለማውገዙ በሁለት ከፍለን ብናየው ይሻላል። አንደኛ በመጀመሪያ በወያኔ ዘመን በነበረ ጊዜ የነበረው ቅኝት የነበረው የፕሮፓጋንዳ ስራ ሁሉም አካባቢዎች በደቡብም በምስራቅም በሁሉም አካባቢዎች ያሉ የፖለቲካ አደረጃጀቶች አማራን እንደ ማርያም ጠላት የማድረግ እና የተለየ ምስል የመስጠት በህዝቡ ውስጥ ሲኖርም ሊወዘብዝ ሊጨቁም የመጣ እንጂ ተራ ዜጋ ሰጥቶ አዳሪ ዜጋ እንደሆነ እንዳይታይ በአሉት ብሔር ብሔረሰቦች አካባቢ በግልጽ ቅስቀሳ ሲደረግ ነበር። ያ ነገር አማራ ሲፈናቀል አማራ ሲገደል ኦኬ እነዚህማ እንትን አይደሉ እንደ እነዚህማ ጨቋኞች ናቸው እነዚህማ እንዲህ ሊያደርጉ ሊዘርፉ የመጡ ናቸው የሚል ምስል እንዲይዝ ተደርጓል። በዛ ምክንያት ሌላው ኢትዮጵያዊ የአማራን ግድያ ይህን እንደው የመቆርቆር የማዘን እና የማወገዝ እንኳን ነገር እንዳያደርግ ሲታይ ቆይቷል። ለምሳሌ ጉራ ሰባ ላይ ያ ሁሉ ነገር ሲደረግ የሚቆረቆር አልነበረ። ምክንያቱም የፖለቲካ ስራው የፕሮፓጋንዳ ስራው ቀድሞ ስለተሰራ አማራ መፈናቀል እነዚህ ዛፍ ሲቆርጡ የተገኙ ናቸው ተብሎ እንደ ቀላል ነገር የሚታለፍበት ነበር። ሲገደልም እንደዛው ነው። በሁለተኛ ደረጃ አሁን ለውጡ መጣ ከተባለ ያለው ደግሞ ኢትዮጵያ ውስጥ የፖለቲካ ሁኔታው በጣም ኮምፕሌክስ ነው፣ በጣም አስቸጋሪ ነው፣ የሽግግር ጊዜው እንዳይደናቀፍ ስለዚህ ዝም በሉ የሚባል ነገር አለ። ዝም በሉ ያው የሚገደለው አማራ ቢሆንም አትሊስት ኢትዮጵያ እንዳትፈርስ ኢትዮጵያ ከምትፈርስ የተወሰነ ጊዜ ልንታገስ ይሻላል የሚባል በሌላ ብሔር ብሔረሰብም አካባቢ በአማራ ተወላጆችም በኩል እንደዚህ አይነት ስሜቶች ነበሩ። እንግዲህ ሁለቱ ከዚህ በፊት የነበረው ቅስቀሳ፣ ሌላው ኢትዮጵያዊ በጋራ አማራ ላይ የሚደርሰው ግፍ እንዳያወግዝ ከዚህ በፊት የነበረው ቅስቀሳ አማራን የተለየ በዛ ይጨቋኝ ሌላውን ሊበዘብዝ ሊዘርፍ እንደሄደ አድርጎ የመሳሉ ስራ ተግባራዊ ስለነበረ አሁን ከለውጡ በኋላ ደግሞ ኢቭን የሚደረገውን ነገር ላለማውገዝ ኢትዮጵያ እንዳትፈርስ የሚባል ነገር ነው። ይሄ ነገር ቀጣይነት አይኖረውም፣ ለውጥ አያመጣም። በግልጽ የተደረገውን ነገር ማውገዝ ይገባናል ብዬ ነው የማቸው። ግን በተጨማሪ እኛ የአማራ ተወላጆች በሀገር ውስጥ ያለንም በውጭ ሀገር ያለንም ኃላፊነት አለብን። ጥፋትም እንደሆነ መውሰድ ይገባናል። ምክንያቱም መሀል ላይ የመዋለሉ ነገር እኔ በየተኛ የግድ መሆን አለበት ብዬ አላስብም። አንድ የአማራ ተወላጅ ግን ህዝቡ ላይ የሚደርሰውን ግፍ ህዝቡ ላይ የሚደርሰውን መከራ በግልጽ መናገር፣ ለሚያውቀው ዓለም አቀፋዊ ተቋም በቅርብ ማስረዳት፣ ዶክመንቶችን ማቅረብ፣ ማሳየት እንዲያውም ዘመቻዎች ሲመጡ ደግሞ በምን አገባኝነት ሳይሆን በኃላፊነት መንፈስ ኃላፊነት ወስዶ ወይም ዘመቻ ምክንያቱም ለውጥ ያመጣል እንዲህ አይነት ነገሮች በጋራ ሳይሆን የአማራ ህዝብ ቁጥር በውጭ ሀገር ያለውን በጣም ብዙ ነው። ኢትዮጵያ ውስጥ ያለውን በጣም ብዙ ነው። ስለዚህ በኃላፊነት መንፈስ ይህ ጉዳይ እዛ ቦታ ላይ ብሆን እኔም እሞት ነበር፣ እዛ ቦታ ላይ ብሆን እኔም እፈናቀል ነበር በሚል በኃላፊነት መንፈስ ሁሉም ሰው የሚችለውን ጠጠር መወርወር እስካልቻለ ድረስ ለውጥ አይመጣም። ሌላው የኢትዮጵያ ህዝብ እንዳልነው ቅን ነው፣ አዛኝ ነው፣ በውስጡ ማዘኑ አይቀርም። ግን የራሱ የሆነ የገባበት የተሰበከለት ነገር አለ። ያንን አውጥቶ በግልጽ ወጥቶ አብሮን እንዲቆም እኛ መጀመሪያ የቤት ስራችንን መስራት አለብን። እኛ ዝም ባልንበት ሁኔታ፣ እኛ ባልተናገርንበት ሁኔታ ሌላው መጥቶ ሆይ ብሎ ተነስቶ አማራ እየተሰደደ ነው፣ አማራ እያለቀ ነው ብሎ እንዲጮህልን እንዴት እንጠብቃለን? እኔ መጀመሪያ ኃላፊነት መውሰድ ያለብን የምወስደው የአማራ ምሁራን የተማመን የሚሉ በየአካባቢ ያሉ ኢትዮጵያውያን የአማራ ተወላጆች በተለይ ሌሎችም በዜግነታቸው በኢትዮጵያዊነታቸው በአማራነታቸው ይህ ነገር የሚደርስብን ነገር መቆም አለበት ብሎ መናገር አያሳፍርም፣ አያዋርድም። ሰብአዊነት ነው። የትም ዓለም ላይ ያለ ሰው የሚያደርገው ሰብአዊነት ነው። አገር ትፈርሳለች የሚባለው አገር የምትፈርሰው ህዝብ እየታመቀ እየተቆጣ ሲሆን የሚነሳ ማዕበል ነው ሀገር የሚያፈርሰው። ይህን ነገር ለዓለም ህዝብ ማሳወቅና እርምጃ እንዲወሰድ ባልቻ የሚታለፈው ነገር እንዲቆም ማድረግ ሀገር አያፈርስም። ስለዚህ መጀመሪያ የራሳችን ኃላፊነት እንወጣ። ግን ችግሮቹ ዘላቂነት ያላቸው ለረጅም ጊዜ ይሰራባቸው የነበሩ ስለነበረ ኢትዮጵያ ህዝብ አንድ ላይ ወጥቶ ሊቆልን አልቻለም። ግን መጀመሪያ እስቲ ራሳችን እንቅር ለማለት ነው ፈልገው።
ዶክተር ሸጋው ሰዓታችን እየተቃረበች ነው። አንድ ሁለት ጥያቄዎች አሉኝ። አጥራ አድርገው ይመልሱልኝ። ብዙውን ጊዜ ሰዎች ይሄንን የሚሉት በአሁኑ ጊዜ አስፈልግም፣ ችግሩን ቢኖር መቻቻል ነው የሚያስፈልገው፣ ምክንያቱም የውጭም የሀገር ውስጥ ጠላትም ሀገሪቱን ለመከፋፈል አሰፍስፎ ነው ያለውና ለሀገሪቱ አመኖር የግድ መቻቻል ያስፈልጋል ከሚል አንጻር ነው። በተለይ በአሁኑ ጊዜ በሱዳን በኩል በግብጽ በኩል አሁን እንደምሰማው በሶማሊያም በኩል ትንሽ ችግር አለ መሰለኝ። እና በተለያዩ ሁኔታዎች ሀገሪቱ ቀውስ ባለችበት ጊዜ ያንን ቀውስ ያባብሳል፣ ለጠላት በር ይከፍታል የሚሉ ናቸውና ይሄን ሐሳብ የሚያቀርቡት። አጠራ አድርገው ይሄ እንዳይሆን በምን አይነት ሁኔታ ነው እናንተ ያማራውን በደል እንብታቀርቡት ጠላት እንዳይጠቀምበት አድርጋችሁ?
የኢትዮጵያን ጉዳይ በተመለከተ እውነት ለመናገር ሁላችንም እንደምናውቀው የአማራ ህዝብ ለኢትዮጵያዊነት ለኢትዮጵያ ክብር ቀናይ ነው። የሚችለውንም ያደርጋል። መስዋዕትነትን ለመክፈል ወደኋላ የሚል ህዝብ አይደለም፣ በተለይ የውጭ ጠላቶች በሚመጡበት ሰዓት። ይሄ የሚታወቅ ነገር ነው። እየተገደልንም ቢሆን ያንን ማድረጋችን አይቀርም፣ እያደረግንም ነው። ይህንን ስንሰራ አማራ ላይ እየደረሰ ያለውን በደል ዝም ብለን ወይም አዳፍነን መሆን የለበትም። መንግስት በሚችለው አቅም እርምጃ ወስዶ ነገሮችን ማስተካከል እስከሚጀምር ድረስ መጫዋችን ይቀጥላል። ግን ኢትዮጵያን የሚያፈርስ ወይ ኢትዮጵያን ዳድንበር የሚዳሰር ኃይል ከመጣ ደግሞ ከማንኛውም ኢትዮጵያ ወንድምና እህቶቻችን ጋር ሆነን የሀገራችንን ክብር የሀገራችንን አንድነት ማስጠበቃችን አይቀርም። ስለዚህ ሁለቱ የሚጋጩ ነገሮች አይደሉም። ሀገር ውስጥ ያለብን ችግር አለ፣ ተለይተን እየተገደልን ነው። ይህንን ለዓለም አቀፍ ማህበረሰብ ለኢትዮጵያ መንግስትም ለሂውማን ራይትስ ኦርጋናይዜሽኖችም እናሳውቃለን። ማሳወቃችንም ይቀጥላል። ምክንያቱም ሰላም የሚያመጣው አንዱ ህዝብ ተለይቶ በማንነቱ ሲገደል እየተገደለ አይደለም። ሰላም የሚመጣው ስንከባበር ስንደማመጥና መገዳደል ሲቆም ነው። በተለይ ደግሞ የመንግስት አካላት እንደ ቤንሻንጉል ጉሙዝ አካባቢ ብዙ መረጃዎች አሉ። የመንግስት መዋቅር ውስጥ ያሉ ባለስልጣናት ግድያ እያቀናበሩ ማፈናቀል እያቀናበሩ በሴራ ፖለቲካ ይህ ሁሉ ስራ በሚሰራበት ሁኔታ ዝም ብለን ልንቀመጥ አንችልም። መንግስት የሚችለውን እርምጃ መውሰድ አለበት። የውጭ ጠላቶች የቀባሪዎች ሲመጡ ደግሞ የአማራ ህዝብ ከወንድሞች ጋር ሆኖ ሀገር እንደሚያድን እንደሚከላከል የታወቀ ሀቅ ነው። ከዚህ በፊትም የነበረው እሱ ነው። አሁንም ያንን ማድረጉ አይቀርም። ስለዚህ እኛም እንደግፋለን። ኢትዮራሪክ የሚመጡ ከሆኑ የአማራ ተዋህዶ አገሩ ማዳን እንዳለበት፣ ግን አገር ውስጥ ያለብንን ችግር ደግሞ መጫወቻችንን አናቆምም። ሁለቱ የተለያዩ ነገሮች ናቸው። በተለያዩ ኮንቴክስት ነው መታየት ያለባቸው።
ዶክተር ሸጋው እስካሁን በምንወያይበት ጊዜ ያለውን ችግር ጠቅሰውልናል፣ በደንብ አስረድተውናል። ግን በመንግስት በኩል የመንግስት ተቋም ውስጥ ያሉ የሚያቀነባብሩ ወዘተ ሲሉ ሰምተናል። መንግስት ተቋም ውስጥ ያሉ ከሆኑ መንግስት ይሄንን እንዴት ማስቆም አልቻለው? በአጠቃላይ ለምንድን ነው መንግስት ይሄንን ማስቆም ያልቻለው? ፍላጎት የለውም ወይስ መንግስትም ይሄን ያቅዳል? ምንድን ነው አጠራ አድርገው ምንድን ነው ምክንያቱ?
ይህንን ነገር መንግስት ራሱ ነው መመለስ ያለበት። በተደጋጋሚ ተጠይቋል። በግልጽም መረጃ ቀርቦለት የተሰጠ መረጃ አለ። በተለይ ቤንሻንጉል እንዲሁ ወለጋ አካባቢ የፖሊስ አባላት ግድያ ሲያስፈጽሙ ራሳቸው ግድያ ሲፈጽሙ የተያዙበት ነው። ቤንሻንጉል ላይ የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች የግድያ መዋቅሩን የማፈናቀል ስራውን ኮርኔት ያደርጉ ነበር፣ ግን እርምጃ ተወሰደ አይታይም። ለዛም ነው ኢትዮጵያ መንግስት ጋር መጮህ ሰልችቶን የዓለም አቀፍ ማህበረሰብ አትሊስት ጣልቃ ይግባ፣ ፕሬዠር ይጨምር ማለት የጀመር ነው። እንደተባለው እኮ ብዙ ሰው እኮ የሚባለውን እናንተ ያነሳችሁትን ሀሳብ ተከትሎ ኢትዮጵያ እንዳትፈርስ እንድትረጋጋ የኛን ችግር እንቻለ እያለ የአማራ ህዝብ እኮ በየአካባቢ ያለ ህዝብ እኮ ዝም ብሎ ታግሶ መንግስትን ብቻ በሚችለው አቅም ፕሬጀር ሲያደርግ ነበር። የአማራ ክልል መንግስትንም የፌደራል መንግስትንም ጥያቄ በማቅረብ ይህ ነገር አስተካክሎት እየተባለ መረጃ እየሰጠ ሲሞከር ነበር። ለውጥ ሊመጣ አልቻለም። ግድያው ሊቆም አልቻለም በእነዚህ አካባቢዎች። ስለዚህ መንግስት ይህንን በተቻለ መጠን አድሬስ ማድረግ ግዴታው ነው። የመንግስት ዋናው ስራም የዜጎችን ደህንነት መጠበቅ ነው። የዜጎችን ደህንነት ለዛም የጅምላ ግድያ በተግባር እየተፈጸመ በተለያዩ ቦታዎች በአንድ ብሔር ላይ ያነጣጠረ አመት እስካመት የማይቆም ግድያ እየተካሄደ መንግስት ሚናውን ተወጥቷል ማለት አይቻልም።
የመንግስት ሚና ዶክተር ሸጋው ከመለያየታችን በፊት መልእክት ካለዎት አጠር አድርገው ለኢትዮጵያውያኖች የሚያስተላልፉት መልእክት ካለዎት አጠር አድርገው ያስተላልፉ ጌታዬ።
እሺ አመሰግናለሁ ስለጋበዛችሁኝ። እንዳልኩት ግን አሁን ለአማራ ተወላጆች ይህን ፕሮግራም የሰሙትን ማስተላለፍ የምፈልገው እባካችሁን ይሉኝታ አያስፈልገውም፣ የእያንዳንዳችሁ ድምፅ ያስፈልጋል። ትዊተር፣ ፌስቡክ ላይ አማራ ሂማላያስ ጄኖሳይድ ዋች የሚባል ሰርች አድርጋችሁ ፎሎ አድርጉት። ፔጁን ትዊት አድርጉ፣ ላይክ አድርጉ። ለምታውቁት ፖለቲከኞች፣ የሚዲያ ሰዎች እዛ ላይ የሚወጡ መረጃዎችን አጋሩ። እንደዚህ በማድረግ ለውጥ ማምጣት ይቻላል። ችላ ማለት አያስፈልግም። ሁላችንም ተባብረን ቁጥራችን ብዙ ነው፣ ኢምፓክት መፍጠር እንችላለን። ያንን እንድናደርግ እባካችሁን አደራ ማለት ፈልጋለሁ። አመሰግናለሁ ስለጋበዛችሁኝ።
ጤና ይስጥልኝ ዶክተር ሸጋው መንግስቴ፣ እኛም እናመሰግናለን። እንግዲህ ጤና ይስጥልኝ፣ መልካም እድል እንመኝላችኋለን።
አመሰግናለሁ። እግዚአብሔር ይስጥልኝ። ጤና ሆኖ
አድማጮቻችን፣ አሁን በቀረችን ሙዚቃ እንትን ሰዓት ቀደም የጀመርነውን አስተያየት መስጠት ለምትፈልጉ የሬዲዮናችን እንትን ስለማይሰራ በስልክ ቁጥር በሞባይል ቁጥር 073-697-7554 መደወል ትችላላችሁ። ደግሞአለው 073-697-7554። ቀደም በጌዲዮን ጉዳይ ላይ የጀመርነውን ውይይት መቀጠል ከፈለ አድማጮቻችን እስካሁን ስትከታተሉት የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነበር። እንግዲህ የዛሬውን ፕሮግራማችንን በዚህ ያጠቃለልን ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሰንብቱ።
I'm gonna make it.